የአሜሪካ ድምጽ ሬዲዮ ጣቢያ ነው። ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ኦሮሞ ነክቶ ተደራጅቶና ታጥቆ ኢትዮጵያን ማፈራረስ አለበት። ወደዳችሁም ጠላችሁም በተበተነች ኢትዮጵያ ነው ኦሮሞ ሰላም የሚያገኘው። ባጭር ቋንቋ ኢትዮጵያን ዲሞክራሲያዊ ማድረግ አይቻለም፣ ኢትዮጵያን መበታተን ግን ያስፈልጋል። ይህን የተናገሩት አንድ ምሁር የተባሉ ግለሰብ ሎንዶን ላይ በተደረገ የኦሮሞ ምሁራኖች ስብሰባ ላይ ነው። የኚህ ሰውዬ ንግግር ሰሞኑን በሶሻል ሚዲያ ላይ የሚሳተፉ ኢትዮጵያኖችን በሰፊው ያወያየ ከመሆኑም አልፎ እጅግ በጣም ያስቆጣና አንዳንዶችም ከጭንቀትም ይሆናል ከመደናገጥ፣ ሌሎች እንደ ወያኔ ያሉ እኩይ ድርጅቶች ደግሞ ለራሳቸው ዓላማ ግብ መምቻ በሰፊው ሲያናፍሱት ታይቷል ተስተውሏል። አልፎ ተርፎ ይሄውላችሁ እኛ እኮ ድሮም ያልነው የኦሮሞ ድርጅቶች በሙሉ አይታመኑም፣ ኢትዮጵያን ሊገነጣጥሏት የሚፈልጉ ናቸው እያለ እየቆረጠ እየቀጠለ ህዝብ በመከፋፈል እድሜ ለመግዛት እንዲችል የሚረዳውን መሳሪያ ያገኘ መስሎት በሬዲዮኑና በቴሌቪዥን ላይ ይህንንና ተመሳሳይ ንግግሮችን ሲያስተናግድ ከርሟል። ወያኔ ይህን ከላይ ምሁር የተባሉት ግለሰብ የተናገሩት ሐሳብ የኦሮሞ ድርጅቶች በሙሉ አልፎ ተርፎም የመላው የኦሮሞ ህዝብ በሙሉ የሚጋራው አስተሳሰብና አመለካከት ይመስል። በዚያው አንጻር በዚሁ ስብሰባ ላይ የኦሮሞ ህዝብ ጥያቄ የሚፈታው ኢትዮጵያን በማፈራረስ ሳይሆን በጋራ ከሌላው ጋር አብሮ በመስራት መሆኑንና ለሁሉም እኩል የሆነች ዴሞክራቲክ ኢትዮጵያ የሁሉም መኖሪያ ቤት ሆና ሁላችንም አቅፋ ደግፋ ማኖር የምትችል መሆኗንም የገለጹ መኖራቸው መረሳት የለበትም። የዲያብሎስ ቁራጭ ሆነ ወያኔ ይህንን ሀቅ ሆን ብሎ ቢዘለውና አክራሪ ጽንፈኛውና መገንባት ሳይሆን ማፍረስ ነው ዓላማችን ያለውን ምሁር ተብዬ ግለሰብ ንግግር ለራሱ ፕሮፓጋንዳ ቢጠቀምበትም በተለይ ሊታሰብበት የሚገባው የነጻ ሚዲያዎችና በተለይም በሶሻል ሚዲያ ላይ የሚሳተፉ የኢትዮጵያ ህዝብ ህልውና የኛም ህልውና ነው የሚሉ ግለሰቦችም ሆኑ ድርጅቶች እንደዚህ አይነት ጽንፈኞችና አክራሪዎች የሚናገሩትን እየወሰዱ ማራገቡ ፊታችን ለተደቀነውና ውስብስብ ለሆነው ችግር መፍትሄ እንደማይሆን መረዳት ያለባቸው መሆኑን ነው። መረሳት የሌለበት ኢትዮጵያ እንደዚህ ያሉ በጥላቻ የተሞሉ ምሁር ተብዬ ግለሰቦች ወይም ድርጅቶች እናፍርሳት ስላሉ ብቻ የምትፈርስ ሀገር አለመሆኗን ነው። ኢትዮጵያ የምትፈርስ ቢሆን ኖሮ እስከዛሬም ባልቆየችም ነበር። ኢትዮጵያ እኮ የምትገዛው ከሀያ ምናምን ዓመት በላይ በህገ መንግስት ደረጃ መፈራረስ ትችላለች ብሎ ባወጀ ኃይል ነው። ትናንት የኢትዮጵያን ባንዲራ ጨርቅ ነው ኢትዮጵያን አፍርሼ የትግራይን ሪፐብሊክ መሰረታለሁ ያለው የጉጅሌ ቡድን እንኳ ከእውነቱ ጋር ሲፋጠጥ አልፎ ተርፎ የባንዲራ ቀን ይከበር ብሎ ያወጀባት ሀገር እኮ ናት እናት ሀገር ኢትዮጵያ። ለንደን ላይ እኚህ ምሁር ተብዬ የኦሮሞ ብሔረተኛ ነኝ ባይ ግለሰብ ኢትዮጵያን አፈርሳለሁ ስላሉ የምትፈርስ መስሎን ከሆነ ወይ ኢትዮጵያን አናውቅም ወይ ኢትዮጵያኖች አይደለንም። እኚህ ምሁር ነኝ የኦሮሞን ብሔረተኛ ነኝ ባይ ግለሰብ አውሮፓና አሜሪካ ቁጭ ብለው ሊያፈርሷት የሚመኙትን እምዬ ኢትዮጵያን እዛው አገራቸው ላይ ሆነው ዴሞክራቲክ አድርገን ሁላችንንም በኩል የምታስተናግድ ሀገራችን እናደርጋታለን ብለው የሚታገሉና ለዚህም በግርፋት በእስራትና በተለያዩ ስቃዮች የሚኖሩ እልፍ አእላፍ በቀለ ገርባዎች መረራ ጉዲናዎች አበበ ቶላዎች መኖራቸውን አንርሳ። ለምንድን ነው እንደዚህ ለሀገር አንድነትና ለህዝብ እኩልነት የሚታሰሩና የሚሰደዱ ወገኖችን ድምጽ ከመስማት ይልቅ ስለ ፍቅር ሳይሆን ስለ ጥላቻ ስለ መገንባት ሳይሆን ስለ ማፍረስ ለመናገር አፋቸውን አመጥሙጠው ምላሳቸውን የሚያሾሉትን ሰዎች ለመስማት ጆሮአችንን የምናሾለው? እንኳን ከ80 ብሔርና ብሔረሰብ በላይ ያለባትንና አንድ አናሳ ብሔር ሁሉንም ጨፍልቆ በባርነት የሚገዛትን ኢትዮጵያ ተቀርና አውሮፓ ውስጥ እንኳን አንድ ቋንቋ እየተናገሩ ሃይማኖታቸውም ክርስትና የሆነ ሆኖም ግን አንተ ካቶሊክ እኔ ፕሮቴስታንት እየተባባሉ አብረው ላለመኖር የሚጥሩ ሞልተዋል። ጽንፈኛ አይኖርም አይባልም። ቁም ነገሩ እነዚህን ጽንፈኛ አክራሪዎችና እኔ የምናገረውን ቋንቋ ካልተናገርክ እኔ የማምንበትን ሃይማኖት ብቻ ካልተከተልክ እኔ የማስበውን ካላሰብክ ሌላ ቋንቋ ሌላ እምነት ሌላ አሳሰብ ያለው በሙሉ ይጥፋ የሚሉ የዘመኑ ፋሽስቶችን ይህን ያህል ጊዜና ቦታ መስጠቱ ልንሰራቸው የሚገቡን ስራዎች ላይ እንዳናተኩር እንዳያደርጉን እንሰጋለን። በጣም እጅግ በጣም የሚገርመው እነዚህ ሌላ ቋንቋ ሌላ ሃይማኖት ሌላ አስተሳሰብ ያለውን ሁሉ ሀገር ለቆ ይውጣልን የሚሉ በአውሮፓና በአሜሪካ ያሉ ጽንፈኞች እንዴት አድርገው በዘር በሃይማኖት በአስተሳሰብ በታሪክ በጂኦግራፊና በመልክ ምንም ግንኙነት ከሌለው የአውሮፓና አሜሪካ ሀገር መጥተው የሰውነት መብታቸው ተጠብቆ የኖሩ እነሱ እልፍ አላፍ አመታት አብሮ የኖረን ህዝብ ከሀገር አስለቅቀው ለብቻቸው መንግስት መስርተው መኖር መመኘታቸው ነው የሚገርመን። ለነገሩ ምኞት አይከለከልምና ይመኙ። እኛ ደግሞ በእንደዚህ አይነቶቹ የጥላቻና የጨለማ መሳፍንት ምኞት ሳንደናገጥ ለፍቅር ለአንድነት ለኩልነት የሚለፉትን እልፍ አላፍ ወገኖቻችንን ያስብን እንጽናናለን ትግላችንንም እንገፋበታለን። ለማንኛውም ከነዚህ የፍቅርና የአንድነት መልክተኞች ከሆኑት አንዱ ወንድማችን ዝነኛው የኢሳት ጋዜጠኛና ባልደረባ አበበ ቶላ ፈይሳ የዚህን የለንደኑን ምሁር ተብዬ ኢትዮጵያን ስለማፍረስ የተናገረውን ሰምቶ ያለውን ላጋራችሁ። አበበ ቶላ ፈይሳ እንዲህ ይላል፣ ኢትዮጵያ አትፈርስም ልትፈርስም አትችልም። እንድትፈርስ የምትፈልጉና የምትመኙ ለኢትዮጵያ የተመኛችሁት የኢትዮጵያ አምላክ እናንተን ያፈርሳችሁ። በመቀጠልም ይላል አበበ፣ አንዳንድ ድሜ ተጫጫናቸው ስደትና አሰልች ትግል የሀገራቸውንና የህዝባቸውን ተጨባጭ ሁኔታ ያስረሳቸው ግለሰቦችና ድርጅቶች ኢትዮጵያን አፍርሰን እኛ እንቆማለን ሲሉ እየሰማን ነው። እስቲ ማሉልን፣ በሳቅ ነው የምታፈርሷት ወይስ በመረጃ ልትቆፍሯት ነው? እኛ የትሄደን ነው ለመሆኑ ኢትዮጵያ የምትፈርሰው? ለዛች ሀገር አያቴ አቦ ፈይሳ ደግሞ በዳኔ የተቋሰሉላትን ያክል አባቴ ቶላ ፈይሳ ደግሞ የደከመላትን ያክል እኔና በርካታ ሚሊዮኖች ልንሰዋላት ዝግጁ መሆናችንን የማያውቅ ኦሮሞ ካለ እሱ ኦሮሞ ሳይሆን ኦሮምኛ የሚችል ጥቁር ጣሊያን ነው። ሀገራችንን እንወዳለን ስንል ህዝቦች በእኩልነት የሚኖሩባት አንዱ በአንዱ ላይ ያለ ዕውቀቱ የበላይ የማይሆንባትን ማንኛውም ዜጋ በእኩል ዓይን የሚታይበት ሀገር እንድትኖረን እንመኛለን ማለት ነው እንጂ ትልቋን ሀገር እያፈረስን ትንንሽ ጎጆችን እንቀልሳለን ማለት አይደለም። እናም እላለሁ እኛ በቁም እያለን ኢትዮጵያ አትፈርስም። አሜን። እስቲ ሚኪ አራዳው የተባለው ወጣት ስለ ኢትዮጵያዊነት የሚለን አለውና አብረን እንስማው።
ሰላም 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 አራዶች እንዲሁም ሸዋዮች፣ መቼም ታቃላችሁ ጌጃን ከመሰልጠን ማደደብ ይቀላል። ከዲያስፖራ አይምሮ ፋርነትን ከመጥፋት ራስን ማጥፋት እንደሚቀል ሳይተኛ ሳይታለም ሳይታሰር የተፈታ ጉዳይ ነው። ለማንኛውም ሚኪ አራዳ ልጅ መጥቻለሁ ዛሬ ትንሽ ነግራችሁ ስለ ኢትዮጵያ ጋር ኢትዮጵያ አማራም ጉራጌም ኦሮሞም ናት ግን ያነበረማ ጋር ተደረስ ከዛሬ ኢትዮጵያዊነቴ አገሬ አገሬ ሀገሬ ብዙዎች ለክብርሽ ደም የከፈሉልሽ ህይወት የሰጡልሽ
ልጆቼ በመንፈስ ጀምራችሁ በስጋ እንዳታልቁ እግዚአብሔር ይፍታችሁ እግዚአብሔር ይፍታችሁ
ብዙዎችም ሊያስከብሩሽ የተጋደሉልሽ ጥላትን አንገት ያስደፉልሽ ኢትዮጵያ ብዙዎች ለፍቅርሽ እንባ ያፈሰሱልሽ ለዛነቴ ጸጋ ከብረትቼው እና ሀገር ምድር በሚያውቀኝ ነው እና እኔ እንደማውቅሽ አንቺን ለማያውቁሽ ለነሷይ ትንሽ እንገርልሽ ሀገሬ ያኮራል የህዝብ ሻኮራል ለማራ ብዙ ታሪክ አለው ብዙ የሚወራ የላሊበላን ውቅር ፋሲልን የሰራ የቴድሮስ ሀገር ላንድነት የሚቆም ለሀገሩ በጋራ አዎ ያኮራል ያኮራል የህዝብሽ ያኮራል ለማራ ኮራ በላማራ ኮራ ደንን ያለው ያሽን ተራራስ ዛሬ ማምሮ በካለ ጎንደር ተፈጥሮሽ ሙዚቅ ወሮታን ደብረ ታቦር ጋር ረጃና መንዛሮን ሀገሬ ያኮራል የህዝብ ሻኮራ ሻልትገ እስላም ክርስቲናን ያዝገባ ሀገሬ የዮሐንስ ሀገር ያክሱም ስልጣኔ ብዙ ታሪክ ያለው ከጥንት እስከ ዛሬ ከመከመይ ከመይ ትግራይ ዲሞክራሲን ለዓለም ያስተማረ አለልሽ ኦሮሞ የተመረመረ የናብዲስ ሀገር ግንድነሽ ለኢትዮጵያ ለምለም መልእክታለሽ ውዶ ኦሮሚያ አከም ኦሮሚያ አለልሽ አመርጥዝ ባለልሽ ጉራጌ ስለስዋውራ መቻልከና ወጌ ሰርቶ የሚያሰራ የሚያምን በስራ ቡሊያቾ ጸደ ወይ ጉዴ እንዴ ሊጨርሱ አረ እንዴ ታድርገ ይመቻቹ አቦ ጉራጌ ያበስኳቹ ወሴ ባሳ አሉልሽ የተባበሩልሽ ብሔር ብሔረሰቦች ላንቺም ይቆሙልሽ አፋር ቦዴ ሱርማ ሀመር ጋምቤላ ኩናማ ቤኒሻንጉል ሶማሌ ከምባታ አሉልሽ እንደ ወላይታ Come on, fight. ሁላችንም አንድ ነን እኛ ሰሜኑም ምስራቁም ደቡቡም ምራው ሁሉም የኛ ነው የኛ የኛ ስለዚህ ሀገሬን አደንጥላ ሀገሬን አትንካ እኔም ይስማኛል እሷ አስተጋጋ ህዝብ ላይ አደንፋ አፍስላለ ይሄንን ጥሩምባ አትንፋ ደሞ እስኪ ለጠይቃ አንዴ እናሽ በሆና ብቴ በውልቻ ብቴ ወላዴ እናሽ ባተብላ ትጠላለች እንዴ አው ኢትዮጵያ አንድ ናት አትበታተን ደሞ 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 ዘሬን አጠይቁ ደግሜ 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 ብያለሁ ግድ ነው ላላችሁ ለምጨቀጨቁኝ ምላሴ ምንድነው
ዘሬ ዘግነት አንድነት አንድነት ዘሬን አጠይቁኝ ዘሬ ኢትዮጵያዊ ነው
ሚኪ አራዳን ከፖለቲካ ነጻ ከዘሬነት የጸዳ ነበር ከሽግግር ከርታታ የምትሰፍልህ ያው መልደታ ግዜው መኖርያ እዚች አሜሪካ የዛሬ መልእክቴ አገር ውስጥም ሆነ እዛም ያለ እዛ እዚህም ዳያስፖራ
ተዋደን ምንኖር ስለጋራ
በድጋሚ ጤና ስትልን እያልን ለየት ባለ ሁኔታ ዛሬ የጀመርነው ፕሮግራማችን እነሆ እስከ 6 ሰዓት ይቀጥላል። እንግዲህ የዛሬው ፕሮግራማችን 1 ሰዓት ከተለመደው 1 ሰዓት ዘግየት ብሎ የጀመረበት ምክንያት የሰዓት ቅያሬ ስለተደረገ ነው። 1 ሰዓት መተኛት ይችላል በተጨማሪ ማለት ነው። እንዴት ነው ከእንቅልፍ ወጣላችሁ? 1 ሰዓት ጭማሪ ተኝታችኋል? አዎ። ድካም ወጣ?
ቆንጆ ነው።
ኦኬ እስቲ በዛሬው ፕሮግራም በተመለከተ ያሉትን ፕሮግራሞች ለአድማጮች በትነግረልን።
ዛሬም እንደተለመደው የተለያዩ ፕሮግራሞች አሉ። አንተ በሰምንቱ አቤት ጉዳይ በሆነው ነገር ላይ የመግቢያ ፕሮግራም ሰርተልናል። ጥሩ ነበር። የኢሳት ኢንተርቪው ኖቬምበር 19 በስዊድን የሚካሄደው የኢሳት ፈንድሬዚንግ ፕሮግራም ከሱ ጋር በተያያዘ
አጠር ያለው ውይይት
ተባባሪዎቹ ጋር አጠር ያለው ውይይት አለን። በመቀጠል ሳምፑር ዘገየ ከካሊ ስደተኞች ጋር በተያያዘ አጠር ያለ ፕሮግራም ይኖራታል። እሱ
ካሊ የሚለውን አድማጮቻችን ማውቁ ካሉ ፈረንሳይና እንግሊዝ ድንበር ላይ ያለ ስደተኞች በሚኖሩበት አካባቢ ነው። እሱ ፈርሷል ስለሱ ጉዳይ መሰለኝ።
ልክ ነው። እንዲሁም የሳምንታዊ ዜና አለን ግሩም እሱን ያቀርብልናል። በመጨረሻም ከአቶ አበበ ቦጋለ ጋር የአርበኞች ግንቦት 7 የውጭ አመራር ጋር ከወቅታዊ ሁኔታዎች ጋር አህመድን ኢንተርቪው አለ። እሱንም እንዲሁ
እንጋብዛችኋለን። እንግዲህ አድማጮቻችን ፕሮግራማችን እንደተለመደው እስከ 6 ሰዓት ድረስ ይቆያል። አስተያየት ካላችሁ መልእክት ካላችሁ በስልክ ቁጥራችን 0819100 ደውሉልን እናስተናግዳችኋለን። መልካም ቆይታ እንመኝላችኋለን።
Mama ጀግዶች ሞቱላ ህፃን ሽማግሌ የተሰየፈላ ደመ መራራና ቁጡነት ያለባት ጎጆዬ ናትና ሀገሬ ናት እንኳን የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን ዘራይ ድረስ ወንዱ በሮ የቆምላት ጀግኖች በጦር ሜዳ ወጥተው የቀሩላት እኔም በተጠንቀቅ አለሁሽ የሚላት ትኳን አፍሪካዊት ሀገሬ ናት እንኳን ናት መጠጊያዬ ምንድናት እማማናትና ኢትዮጵያናት እንኳን የብዙሃን ናት መጠጊያዬ ምንድናት እማማናትና ሀገሬ ናት እንኳን የብዙሃን እናት መመኪያ የምንላት እማማ ናትና ሀገሬ ናት እንኳን የብዙሃን እናት በተጋሄ ምድላት እማማናትና ኢትዮጵያ ናት እንኳን።
በድጋሚ አድማጮቻችን እንደምን አረፈዳችሁ። እንግዲህ ፕሮግራማችን እስከ 6 ሰዓት ይቀጥላል። አሁን ከዚህ በመከተል ደግሞ ሳምንታዊው በሆኑት አርስተ ጉዳዮች ላይ ውይይት እናደርግበት ጊዜ ነው። ተመስገን
ዛሬ እንደተለመደው በዛ ያለ የሳምንታዊ አበይት ጉዳዮች ምንደስበት ነገር አይኖርንም። በሳምንቱ የተከናወነው አንድ ትልቅ እና አሳዛኝ በግሌ በጣም አሳዛኝ ያልኩት ነገር ነው። በለንደን በተካሄደው ኮንፈረንስ ላይ የተደረገ ፕሮግራም ላይ የተባሉ ብዙ ነገሮች አሉ። በተለይ በኢትዮጵያዊነትና በማንነትነት ላይ በተያያዘ እና በእነዚህ ነገሮች ሶሻል ሚዲያው በጣም ተጨናንቆ ነበር። የኢትዮጵያ መንግስትም የለቀቀውን የኢንተርኔት ያፈነውን ኢንተርኔት ለቆ በዛ ላይ የተላለፉትን መጥፎ ነገሮች በመቀንጨብ ህዝቡ እርስ በርስ እንዲጋጭና የተፈጠረውን አንድነት እንዲላይ ለማድረግ ሞክሯል። የተለያየ የፖለቲካ ሰዎች ደግሞ የተለያየ አመለካከት እንዳላቸውም በዚህ ሳምንት ገልጿል። እና የተባለው ነገር መደገም አስፈልጋ አይመስለኝም። ግን ጀነራሊ አንድ ግለሰብ አንድ ሁለት ግለሰቦች ኢትዮጵያ መበታተን አለባት፣ ኢትዮጵያ መፍረስ አለባት፣ የኦሮሞ ንጻነት እንዲከበር ብለዋል። ያንን ደግሞ የኢትዮጵያ መንግስትም በሰፊው ለቆ ያለውን አንድነት ለመበረዝና መጥፎ ኢሜጅ ለመስጠት ሞክሯል። ይሄ ነው እንግዲህ እዚህ ላይ ሐሳብ ካላችሁ መስጠት ይቻላል።
ምትዋለሽ ምለው ያው እንግዲህ እቺን ሀገር ወደ አንድ ሀገር ለማምጣት ሁሉም ብሔሮች እንግዲህ አሁን ኦሮሞ ኦሮሚያ ላይ እንግሊዝ ለተደረገው ነገር አያን እንጂ ሁሉም እየራሱን እያነሳ ነው። እንደገና ዳግማዊ ማዕድ ብሎ ራሱን አማራው ማስነስቶ አማራ ማንነት ያስፈልገዋል፣ የአማራ ማንነት መጠናከር አለበት፣ ቀጣዩን በዚህ በሽግግር እንትን ውስጥ መቀመጥ የሚችለው አማራውን ራሱን እንደ ራሱ አደራጅቶ ነው በሚል የተለያዩ እንግዲህ በተለይ በዚህ በዲያስፖራው ያሉ ፖለቲከኞች ኤሊቶች ተነስተው አንዳንድ ነገሮች ተነስተው እየተነጋገሩ ነው። እኔ ይህንን አሁን አንተ ያነሳኸውን ነገር ሳየው ምን ተረዳው? ጥሩ ነው። አንድ ነገር ሳይፋጭ ወደ አንድ ነገር አይመጣም። አንድ እኔ አንድ ፖለቲካ የራሴ ፖለቲካ አራማጅ የራሴ ፖለቲካ ፓርቲ ካለኝ የዛን አይዲዮሎጂን አምጥቼ ወደ ህዝቡ አምጥቼ እኔ የምፈልገው ነገ ከህዝቡ ጋር መኖር የምፈልገው በዚህ አይነት መልኩ ነው ብዬ አመጣለሁ። አንተም የራስን አህመድም የራሱን ያመጣና ያንን አፋጭተን የኔ ትክክል አይደለም የአህመድም ትክክል አይደለም የአህመድና የጀሪ የሳምፒር ተስማምቶ የተመስገን ሐሳብ ውስጥ ቢገባ አገሪቱን እንደ አንድ አገር ያደርጋታል የሚል ነገር ከፈለግን የግድ ሐሳቦቻችንን አንስተን ሐሳቡን መፋጨት አለበት የሚል አስተያየት አለኝ እኔ።
ይሄንን ውይይት ሙሉ ለሙሉ አልተከታተልኩትም። እውነት ለመናገር ቅንጭብ ቅንጭብ ነው፣ ከዚህም ከዚያም ያለውን ያዳመጥኩት። ግን በአጠቃላይ ሳየው ሁለት ነገሮችን አያለሁ። እጅግ በጣም ሴንሲቲቭ ነን። ስሜታዊነት ይጎዳናል፣ ያጠቃናል። እንደውም አንዳንድ አልፈን ከስሜታዊነታችን የተነሳ የምንናገረውና የምናደርገው ነገር ምን አይነት ሪፐርከሽን አለው፣ ምን አይነት ኮንሲኩዌንስ አለው እንኳን ብለን የምናስብ አይመስለኝም። አሁን ለንደን ላይ የተደረገው አንዳንድ ነገሮችን በጥሩ እንትን ለማየት መሞከር መቻል አለብን። ኔጌቲቭ የሆነውን እንኳን ምንድን ነው ከዛ ውስጥ ላወጣበት የምችለው ለእኔ የሚጠቅመኝ ማለት መቻል አለብን። አንድ ያሳየው ነገር የኦሮሞ እንትኑ ሆሞጂኒየስ እንዳልሆነ ማየት ተችሏል። የተለያዩ አቋሞች ነው ያሉት። አንዳንድ እንደነዚህ አይነት ጽንፈኞች ማሳየት የሚፈልጉት ጠቅላላ የኦሮሞ ድርጅት የተባለ የኦሮሞ ሕዝብ የተባለ እንደኔ አይነት አቋም ነው ያለው ለማለት ይፈልጋሉ። ግን ያንን በሚሉበት ጊዜ ኦፍኮርስ ሊጨበጨብላቸው ይችላል። አንዳንዷ ማጨብጨብ የሚወዳለ አንዳንድ ተናጋሪዎች ደግሞ የታዘብኩት አሉ። ኦሮሞ በኦሮምኛ ሲናገሩ አንድ ነው፣ አንድ ቃል ነው የሚሉት። በአማርኛ ሲናገሩት ሌላ ቃል ነው የሚሉት። በእንግሊዝኛ ሲናገሩ ሌላ ቃል ነው የሚሉት። እንደነዚህ አይነት ሰዎችን እየተከተልን ገደል መግባት የለበትም። እንደነዚህ አይነት ሰዎች ራሳቸውን ፖፑላር ለማድረግ ነው፣ ለራሳቸው ነው ሜሴጅ የሚያስተላልፉት፣ ራሳቸውን የሚጠቅማቸውን። እዚህ ጋር ሲሄዱ ያ የሚወደውን ይናገራሉ፣ እዛ ጋር ሲሄዱ ያኛው የሚወደውን፣ እዚህ ጋር ሲሄዱ ይሄኛው የሚወደውን። ምንድን ነው እነዚህ ሰዎች እንደዚህ አይነት ሰዎች የሚፈልጉት? ራሳቸው በሁሉም ጋር ተወዳጅ ለመሆን ነው እንጂ የሚያምኑበት እኔ የማምንበት ይሄ ነው ብጠላኝም ብትወደኝም እምነቴ ይሄ ነው ብለው አይደለም የሚሰለፉት። አደገኞች ናቸው እነዚህ ሰዎች፣ ለማንም አይጠቅሙም። እንደነዚህ አይነት ሰዎችን ደግሞ አዝ ቢግ ዲል ወስደን እንደ ትልቅ ነገር አድርገን ላይ አውጥተን በእነሱ ላይ መጨቃጨቁ ስራችንን የምናስበውን ስራ ከመስራት ወደኋላ እንዳይጎትተን እኔ እፈራለሁ። ኮንክሪትሊ በተጨባጭ የዚህን የእንትንን እንግዲህ የተረዳሁት ምንድን ነው ካልተሳሳትኩ በስተቀር በአንድ በኩል ኢትዮጵያዊውን ነው ችግር በሚመጣበት ጊዜ የተበታተነ ሁሉ ይሰባሰባል፣ ወደ አንድ ኃይል ይመጣል። ጥሩ ነው። ለኢትዮጵያ አንድነት የሚታገሉት ኃይሎችም ያን ጊዜ ጡንቻቸውን ማሳየት ይጀምራሉ። ይሄ ተደብቆም ሸር የሚሸርበው ሁሉ ይጋለጣል። ለአንድነት የሚሰራው ደግሞ ደፍሮ መውጣት ይጀምራል። እና ሁሉንም ነገር እንደ ኔጌቲቭ ማየት የለብንም። በዚህ ላይ ደግሞ መጠንቀቅ ያለብን ማን ነው ይሄን የሚጠቀምበት የሚለውንም መጠንቀቅ አለብን። ተመልከቱ፣ ወያኔ ከመጀመሪያው ኢትዮጵያ እኮ እስካሁን ስትተዳደር የነበረችው 25 ዓመት ሙሉ 20 ምናምን ዓመት ሙሉ ኢትዮጵያ መከፋፈል ትችላለች በህጋዊ መንግስት በህጋዊ መንገድ ባለ
ህገ መንግስት
ነው የተዳደረችው። ኢትስ ኖ ቢግ ዲል፣ አዲስ አይደለም። አንዳንድ ጽንፈኞች እንደዚህ ስላሉ መጨነቅ የለብንም። መንግስት ራሱ ስልጣኑን ኢትዮጵያን የያዘው ኃይል ኢትዮጵያ በህግ መበጣጠስ ትችላለች ብሎ የገዛት ኃይል ነው። ያ ኃይል ሲመጣ ከመምጣቱ እንኳን የትግራይን ሪፐብሊክ መስርቼ ትግራይን ገዝል ገንጥዬ እኖራለሁ ያለ ነው አይደል? ግን ሪያሊቲውን ሲመጣ ያ አይደለም። እንደው ማልፎ ተርፎ ያው ለመሸወር ነው ኦፍ ኮርስ ህዝብ ለማጭበርበር ነው የባንድራ ቀን ብሎ እስከመሰየም ደርሰዋል ባንድራ ጨርቅ ነው ያሉ እና አንዳንድ ፖለቲከኞች ራሳቸውን ዝና ለማስገሰጠት ለራሳቸው ዝና ሲሉ ራሳቸውን ደግሞ ባንድ አካባቢ ተወዳጅ ለማድረግ ሲሉ የሚወረውሩትን ቃል ኦፍ ኮርስ ያንን በተለያየ መንገድ መስበር ያስፈልጋል ግን ከዛ ተነስተን የምንወስዳቸው ምጆች በጣም ከሴንስ እንትን ከዚህ ምን ከስሜታዊነት መውጣት አለባቸው ጠላት ማብዛት የለብንም ለጠላት ደግሞ መሳሪያ መሆን የለብንም ነው የሚያባባል አለህ እንግዳ መሰለኝ
አይ እንግዳ የለም ማስተያየት ሰጣው ሄዳል የተወሰኑት በኋላ የተወሰነውን አቀርባለሁ የግሌን ለመናገር ነው
በጣም ጥሩ ቀጥል
እኔም ኖርማሊ ያው ሰማው ስከታተለው ብዙ አይደለም የገረመኝ እናልባት አንዳንድ ሰዎች እንዲህ አይነት ሪዮት ዓለም ወይም እንዲህ አይነት አካሄድ ዓለም ኖሩን ያልተገነዘቡ ሰዎች ወይም ደግሞ ከረጅም ጊዜ በፊት የፖለቲካውን አካሄድ ያልተገነዘቡ ሰዎች አሁን ትንሽ መናደድ ነገር ይታይባቸዋል ግን ይሄ የነበረው ነው ከ10 አመት ከ15 አመት በፊት እንዲህ አይነት ነገሮች ፊት ለፊት በጋዜጣ ሲጻፉም በአገሪቱ ሆነን እናስታውሳለንና ይሄን ያህል እንትን አይደለም ብዙም ምንም የሚደንቅ ነገር ሆኖ አልተገኘም ይሄ ነገር ምንም የሚያስደንቅ ነገር አይደለም በዚህኛው ወገን ብቻ አይደለም እንደዚህ አይነት በየ ወያኔ በፈጠራቸው በተለያዩ እንትኖች ቢነሳ በተለያዩ በአፋር በሶማሌ በሌሎችም ክልሎች እንደሄድ እንደዚህ አይነት ነገር የሚያስቡ ወገኖች የሉም ብሎ ማሰብ አይቻልም ይሄ ፊት ለፊት ስለቀረበና ፊት ለፊት ስለአገኘነው ስለሰማነው ነው ይሄ ነገር እንጂ በየ እንዳንዱ ክልል በተባለው ሁኔታዎች ቢጠየቅ እንዲህ አይነት ነገር ማንጸባርቅ ላይኖር ይችላል ግን ጥቂቶች ናቸው ብዙ ጊዜ ስለዚህ ይሄ ብዙም ለሽብር አይገባ ደሞ ወያኔዎች አሁን እንደምታወቀው አንቀጽ 39 ብለው ቁጭ አድርገው የኖሩ ሰዎች ናቸው ሲጀምሩም ተገንጣይነትን ይዘው ነው የተጀመሩት በለስ ቀናቸው ጊዜ ሀብትና ንብረትን ለመዝረፍ በሚል ወደ ማህል ሀገር መጣዋል ነገም እንደሚሆንም ይታወቅ ነገር የለም ስለዚህ ይሄን ነገር በተወሰነ ብዙም የሚገርም አይደለም እና ይሄንን ብዙም እንትናድ እንደብልጥላ
ሌላው በዚህ አርስ ሌላው መታሰብ ያለበት ምንድነው አንድ ጽንፈኛ ሰው ወይም 2 3 10 ዛ ስብሰባ ላይ ተገኝተው ሙርነን ባዮች የሆነ የራሳቸውን ስሜት ተናገሩ ተብሎ ሚሊዮኑን የኦሮሞ ህዝብ ሌሎችን ደግሞ ድርጅቶች በ10 የሚቆጠሩ 10 20 ምናምን ድርጅቶች እዛውስ መጨፍለቅ የለብንም ለአንድነት የሚታገሉ ኃይሎች መኖራቸውን ማወቅ አለብን ከነዚህ ጋር አብሮ ለመስራት ሙከራ መደረግ አለበት ከነዚህ ጋር ነው ትኩረታችን ለአንድነት የሚሰሩት ላይ ለነሱ ነው ግንዛቤ መስጠት ያለብን እንጂ ለጽንፈኞቹ ጽንፈኞችን መታገል በትክክለኛው መንገድ ስህተታቸውን ማሳየቱ መታገሉ ትክክል ነው ግን ሙሉ ኃይላችንን እዛ ላይ አድርገን ለአንድነት የሚታገሉ መኖራቸውን መስከ መርሳ ድረስ መድረስ የለብንም ይሄ ነው የኔም እንትን
ሐሳቡ ጥሩ ነው የግለሰቦች የራሳቸውን አስተያየት ይሰጣሉ ደግሞ አንድ ድርጅት አቋሙን በቃ አቋሙን ተናገረ አምስት ድርጅቶች ነው አምስቱም ድርጅቶች አቋማቸውን ይናገራሉ ይሄ ነው የሽግግር መንግስት ማለት ነው አቋማቸውን ተነጋግረው ወደ አንድ አቋም የሚያመጣ ነገር ለማምጣት የግድ አቋማቸው መነጋገር አለባቸው ያ አቋም ደግሞ የኦሮሚያ መገንጠል እነ ሌንጮም እኮ ይዘውት ሄደው አስመራ ገብተውበት ነበር ባንድ ወቅት ግን እንደማያዋጣ ሲያቁ ሐሳብን ለውጣ መጡ
ትክክል
ያ ሐሳብ ለውጣ መጡ አሁን እንደገና ኦሮሚያን ለመመስረት መጀመሪያ ማን መመስረት አለበት ኢትዮጵያ የምትባል ሀገር መኖር አለበት ኦሮሚያ ለመኖር አማራው ለመኖር ኢትዮጵያ የምትባል ሀገር መኖር አለበት ወደሚለው የሐሳብ አመለካከት ወንደዚህ አመለካከት አመጣታው ነገር እኔ አንዳንድ ደግሞ እዚህ ሀገር ያለው በተለይ በዲያስፖራ ውስጥ ያለው ፖለቲከኛ በትምርትም በተለያየ ነገር ምዚ ያገር ይመጣና ለምሳሌ እኔ ዶክትሬት ያገኘሁት በአግሪካልቸር ሊሆን ይችላል የሂስትሪ የአግሪካልቸር አስተማሪው እናሳና ወይ ደግሞ ሳይንቲስቱ እናሳና ስለ ፖለቲካ መተንተናሽም ሰውየው የተማረበት የትምርት ደረጃ ሌላ ነው አገሪቱን የፖለቲካ ሂደትና ታሪኳን ማያቅ ሰው ስለ ሀገሪቱ አቃለው ነው የተማረው የፕሮፌሰርነት ማዕረግ ፊለፊቱ በካርቶን ፊት ስሙን አጽፎ ቁጭ አድርጎ ስለ ሀገሪቱን መተንተን ሀገርንም ወደማትወጣበት አረንቋት መክተት ነው መማሩ ጥሩ ነው የራስን ዕውቀት በሌሎች ነገሮች ሊኖር ይችላል ግን ሀገርንና ፖለቲካን ለይቶ እኔ እንጃ እንደዚህ አይነቶች ነገር መለየት የታለብን ብዬ ነው ማስበው
ትክክል አድማጮቻችን ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል አስተያየት ካላችሁ ደውሉልን እናስተናግዳችኋለን መልካም ቆይታ
¡Gracias! Hello?
Hello.
Tanah istilahnya? Astaya telah mesti terbunuh masalah.
Oh, astaya telah mesti terbunuh. Ini ambil dah jelas. Jelas saya faham kuat astaya. Bagi tuan di telah lalu masalah. Ya telah itu jelas sahaja. Mungkin berjuta sahaja. Ya rasa cun aku am master sahaja. Ya master lalu mesti tidak lalu kuno. Negeri gun. Kebetulan macam, wajib betulai ye, betul, wajib ye masyarakat luko, yaujian itu luko mungkin tahu kan. Nada berjuduj, financial betulai ye digafi agaknya, ye masyarakat itu luko ni, ni kaya itu, hizb, ni awak macam media rasu ye zin, berziba kurta setanya suatu alih negara bermasalah. Lamsalnya hal, kegulu ye tak kaya dia የኢትዮጵያ ህዝብ ጥያቄው የህልውና ጥያቄ ነው የመኖር ጥያቄ ነው የዲሞክራሲ ጥያቄ ነው በአሁን ሰዓት በዚህ ደቂቃ እንኳን ብዙ ህዝቦች በየክልሉ ይታሰራሉ ይገደላሉ ይሞታሉ የመንቀታቀስን የፈለጉትን የሚዲያ መስማት ሁሉ እስከዚህ ደረጃ ደርሷል ይህ የህዝብ ትግል ነው ከውጭ ግን የተለያዩ ግለሰቦችም ድርጅቶችም በተለያየ ድጋፍ የሚያደርጉት እኩይ ተግባር ለምሳሌ ሀል አቶ ልደቱን መጥቀስ ይችላልው ጆሃርን መጥቀስ ይችላልው በየ ግል አስተያየት እነዚህ ግለሰቦች እዛ ህዝብ እየሞተ ያለው በየደቂቃው ስለ ህልውና ስለ የመኖር ጥያቄ ላይ ነው ህዝቡ ግን ወደ ላይ አድርጎ በእርቻ ላይ የተገደለው የቋንቋ ጥያቄ ወይ የባንዲራ ጥያቄ አይደለም ከዚህ ቀደምም የነበሩት ትግሎች እንደዚሁ ነው ህዝቡ ትግል ህዝቡ በቃኝ ህልውና ይከበር በሚል ነው እንጂ የቋንቋ የምን ኢህአዴግም ደግሞ የቶ አመት የቤት ስራ ነው ለኢትዮጵያ ሰጥቶት ያለው አሁን የምናየው ነገሮች ነው ህዝቡ ዛይ ሞታል ህዝቡ በየቀን ታሰራል የመንቀሳቀስ እስር ቤት እንዳለ እንቆጥ ያው ይቁም ስረኛ እንደማለት ነው እስከዚህ ስካስቋዋጅ ድረስ የደረሰው በህዝብ ትግል ነው እና ውጭ ሆኖ በህዝብ ትግል ላይ ወይ በህዝብ ደም ላይ የሚደረጉ አንዳንድ ደባዎችን መቃወም ያስፈልገናል ውጪም ያሉ የተለያዩ ሰብአዊ ድርጅቶችን ለማለት ፈልጌ ነው ስለዚህ ለንደን ላይ የተደረገው የኢትዮጵያ ያግለፈም ሙር የሚለው ምን መረጃ እንዳለም አላውቅም ኢትዮጵያ ጥንትም አለች አሁንም አለች ወደፊትም ኢትዮጵያ ትኖራለች ይህን የግል አስተሳሰቤ ለማስተላለፍ ፈልጌ ነው ስላዳመጣችሁኝ አመሰግናለሁ
እግዚአብሔር ይስጥልን
ሚዲያዎችን ከፍተኛ አስተዋጽኦ አላችሁ ይህን በዚህ በኩልና ታንክ ዩ
ኦኬ መልካም ነው
መልካም
Thank you.
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። አሁን ከዚህ በመቀጠል ደግሞ በቅርቡ ስቶክሆልም ሊደረግ የታሰበውን የኢሳት አመት በዓል አከባበር በተመለከተ ከተወካይዋ ከህታችን ከመቅደስ ጋር ውይይት እናደርጋለን። ጤና ይስጥልኝ ወይዘሮ መቅደስ።
ጤና ይስጥልኝ አቶ አህመድ፣ እንደምን አደራችሁ?
በጣም እናመሰግናለን እንግዲህ ለዚህ አጭር ውይይት ፈቃደኛ በመሆንሽ። ኢሳት ይኸው ከተቋቋመ ስንት አመቶ ነው?
6 አመት።
ኢሳት የኢትዮጵያ ህዝብ አይንና ጆሮ ተብሎ ስም ወጥቶለታል። እንዳውም በቅርቡ አንድ የሰማነው ምን ያህል እውነት እንደሆነ ባናቅም ግን አይሉትም አይባልም፣ አንዱ የወያኔ ባለስልጣን በመናደድ ኢትዮጵያ ውስጥ ያስቸኳይ ጊዜ አዋጅ ብናውጅም የውጭ ሀገር ሚዲያ እንዳያዳምጡ አፋቸውንም ብንይዘውም የፕሪሚየር ሊግ የከፈሉ በቴሌቪዥን እንደሚያሳዩ ሁሉ ኢሳትንም እያስከፈሉ ማሳየት ጀምረዋል ብሎ ቅሬታውን ሲያሰማ ነበር አሉ። ይሄን ያህል ተወዳጅ ናችሁ ማለት ነው?
ምንም ጥያቄና መልስ የለውም። ስሙም ሲመጣ አለ ምክንያት አይደለም። የኢትዮጵያ ህዝብ አይንና ጆሮ የተባለበት ምክንያት ለኢትዮጵያ ህዝብ ድምፅ የሆነ ኢሳት ስለሆነ ይህም አሁን የሚባለው እየተከፈለ ህዝቡ አንድ ቦታ እየተሰበሰበ ማየቱ ምን ያህል የኢሳት ለህዝቡ አጋር መሆኑና የህዝብ ድምፅና አይንና ጆሮ መሆኑ ግልጽ መሆኑን ነው የሚነግረን። ወያኔዎቹም ያው ኢንዳይሬክትሊ እየነገሩን ነው፣ መቆጣጠር አለመቻላቸውን ነው የሚያሳየው።
ይከታተላሉ ይመስለኛል እነሱ፣ አይመስልሽም?
በደንብ እንጂ ምንም ጥያቄ እንዳ መልስ የለው።
ባይ ነገር አለ። እስከ መቼ ነው ኢሳት በየአመቱ የገንዘብ ማሰባሰብ የሚያደርገው? ትልቅ ድርጅት መሆን አለበት ብዬ ነው የምገምተውና ራሱን የቻለ ቢዝነስ ኮንግሎሜራት የማይከፍተው ለምንድን ነው?
ጥሩ ጥያቄ ነው። ከዛ በፊት ስለ አሁን በኖቬምበር 19 ስለሚደረገው በዓል ትንሽ ልበል። ያው እንደምታውቁት ባለፈው ሜይ ላይ 6ኛውን አመት እዚህ ስዊድን አክብረናል የኢሳት ቀን በሚል። አሁን ባልተለመደ መልኩ ለሁለተኛ ጊዜ ነው የምናከብረው። ይሄውም የሆነበት ምክንያት አንደኛ ያው ሁላችንም እንደምንሰማው ኢትዮጵያ ውስጥ አስቸኳይ አዋጅ አውጆ ሚዲያውን በሙሉ ዘግቷል እና ይሄንን ምላሽ ለመስጠት ኢሳት ያው እንደምታውቁት ህዝቡ ያለው አንድ ሚዲያ ነው። ኢሳትን ማጠናከር የግድ ይላል እና እኛም አሁን ይሄኛውን ሁለተኛውን በዓል የምናከብረው በወያኔ ያወጀውን የሚዲያ አፈናን ለማክሸፍ ኢሳትን እንደግፍ በሚል ለዛ የኢሳትን ለማጠናከር ነው። አሁን በሀገራችን ውስጥ የሚደረገውም ትግል ምን ያህል አስተዋጽኦ እንዳለው ሁላችንም የምናውቀው ነው። የኢሳት መጠናከር የህዝብ ድምፅ መጠናከር ነው። የትግሉንም እዚህ ውጭ ላለ ነውም ለጠቅላላው ለኢትዮጵያዊው ማድረስ ስለሆነ በዛ ምክንያት ነው ለሁለተኛ ጊዜ የምናደርገው። ወደ አነሳው ጥያቄ ሲሄድ፣ አዎ እስከ መቼ ድረስ እንደዚህ በየአመቱ በዓል እየተደረገ ገንዘብ እየተሰበሰበ ኢሳት ይረዳል፣ ለምን አንድ ቋሚ የሆነ ነገር አይፈለግለትም ለሚለው ብዙ ሰው የሚያነሳው ጥያቄ ነው። እሱን እንግዲህ የኢሳት ዋና ማኔጅመንት የሚወስነው ይሆናል። ግን ከዚህ ከበዓሉም ውጪ አባላቶች በቋሚነት በቂ ቢኖሩት በእንደዚህ አይቀጥልም። ለምሳሌ ተጠንቶ እንደተደረሰበት ወደ 5000 ኢትዮጵያውያኖች በቋሚነት ቢደግፉት እንደዚህ አይነቱ በዓሎች በየጊዜው የመደረግና ሁልጊዜ በህዝብ በዓል በማድረግ ብቻ አይደገፍም ነበር እና አንዱ ድክመትም ያው የደጋፊዎች ብዙ አለመገኘት ነው እና በዚህም ላይ አሁን በአዲሱ አስተዳደር ብዙ ስራ ሊሰራበትና ካምፔን እየተደረገ ነው። በመላው ዓለም ያለን ኢትዮጵያኖች ወደ 5000 እነሱ በወሰኑት መሰረት የቋሚውን ገንዘብ በየወሩ ብንከፍል አንዱ የታሰበው መንገድ ይሄ ነው ለመጀመሪያ ወደ ንግድ ከመግባቱ በፊት ለማለት ነው። እንግዲህ ወደ $20 ነው ያው በወደ ስዊድን ስትወስዶ ከ180 እንዶ ገፋ ቢል ከ200 አይበልጥ። አምስት ሺህ እኛ ብቻ እዚህ ያለ ነው ሳይሆን በአጠቃላይ በዓለም ላይ ወደ 5000 ኢትዮጵያኖች በቋሚነት ቢመዘገቡ እና ቢከፍሉ ለኢሳት ጥሩ ድጋፍ እና በቂ ባጀቱን ሊሸፍንለት ይችላል። ግን አሁን ያው በአገራችን ያለው ሁኔታ ያው ወያኔ ደጋግሞ ኢሳትን በመምታት ከአየር ላይ ያወረደው ስለሆነ ለያ ደግሞ ሞር ያልታሰበ ወጪ ያስወጣል ነው ና ይጠይቃል። በጣም ከፍተኛ የሆነ ወጪ ይጠይቃል። እና እነኚህ ነገሮችም ስላሉ ሁለቱንም ማካሄድም አንዳንድ ግዴታ ይሆናል።
መቅደስ፣ ዝግጅቱ ስቶክሆልም የሚደረገው ኤግዛክት ጊዜው መቼ ነው? ቦታው የት ነው?
ዝግጅቱ የሚሆነው ያው በማስታወቂያችንም ላይ እንደተለቀቀው ፖስተር ልከናል፣ አውዲዮ ማስታወቂያ ተሰርቷል። ኖቬምበር 19 ነው የሚሆነው። ቦታው ሱብቶፒያ አልቢ ያለው ነው። ከዚህ በፊት ብዙ ጊዜ የተጠቀምንበት አዳራሽ ነው። ከቀኑ 14 ሰዓት እስከ ሌሊቱ 1 ሰዓት ድረስ ነው የሚሆነው። መግቢያው 200 ክራውን ብቻ ነው። አዎ፣ በዚህ በዓል ላይ የሚገኙ ሁለት እንግዶች ይኖሩናል። ምናልባትም ሰምተን ከሆነ በአሁን ጊዜ በዩሮፕ ውስጥ ቱርኔ እያደረጉ ነው፣ እየዞሩ ናቸው። ከዲሲ ጋዜጠኛ መሳይ እና ከለንደን ጋዜጠኛ መቲ ነች የሚዞሩት ያሉት። በተለያየ ሀገር የተለያየ ጋዜጠኛም ይኖራል እንደ ሀገሩ፣ ግን እነሱ በብዛት በዩሮፕ እየዞሩ ስለሆነ ኖርዌይ ስለሚመጡ በኖቬምበር 12 በዛውም እኛ ይሄንን እድል በመጠቀም እዚህም ስዊድን ጎራ ብለው ከኢሳት ቤተሰቦች ጋር በመገናኘትና ያለውን ሁኔታ የኢሳትን በዚህ በአዋጁ ምክንያት የተከሰተውና ከዚህ የሚደረገውን የትግሉንም ሁኔታ እንዲገልጹልን በዚሁ ወደዚህ ጋብዘናቸው ይሄን አጋጣሚ በመጠቀም ኢሳትን ለመርዳት የተደረገ ነው
መሰለኝ።
አዎ፣ ማታ ላይ ያው የቀኑ ፕሮግራም ሲያልቅ ማታ ላይ በታዋቂ አርቲስት ማህሌት ማህደር ማታ ላይ ትገኛለች። ሌሎችም አክቲቪቲዎች ይኖሩናል። ምግብ ይኖረናል፣ መጠጥ ይኖረናል። የኢሳት ቤተሰቦች የምንሰባሰብበት በዓል ነው የሚሆነው።
ግጅታችሁ የተሳካ እንደሚሆን ባለሙሉ ተስፋ ነን። መልካም ምኞት እንመኝላችኋለን። በቦታው የኢትዮጵያ ድምፅ ሬዲዮ አባሎች እንገኛለን፣ በዚህ ቃል እንገባለን።
በጣም እግዚአብሔር ይስጥልኝ፣ አመሰግናለሁኝ። እንገናኝ ኖቬምበር 19 ሁላችሁም፣ ሌሎችም ኢትዮጵያኖች በሙሉ ኢሳትን በመደገፍ የኢትዮጵያ ሕዝብ ድምፅና አይንና ጆሮ የሆነውን ሜዲያ እንደግፍ። ሜዲያ ፓወር ነው። አመሰግናለሁ።
ልዩ የመዝናኛ ዝግጅትና የውይይት መድረክ በስቶክሆልም ስዊድን።
ባዲሷመት የለም ሞት ባዲሷመት
የለም። በሀገራችን እየተካሄደ ያለውን ህግራዊ ቢተኝነት ብሎም የመንግስትን አፈናና የሰብአዊ መብት ጥሰቶችን ደከመኝ ሰለቸኝ ሳይል ሌት ተቀን በመቃት በመከታተል እያንዳንዱ ኢትዮጵያዊ ስለ ሀገሩ ሁኔታ ወቅታዊ የተሟላና ሚዛናዊ መረጃዎችን በማድረስ በሀገር ቤትም ሆነ በዓለም ዙሪያ ያሉ ዜጎች በቂ ግንዛቤ እንዲኖራቸው በማድረግ ከፍ ያለ ሚና በማበርከት ላይ ያለው ኢሳት ተደራሽነቱን ለማስፋት ብሎም ከህወሓት መራሹ መንግስት የሚቃጣበትን የአፈና መረብ በሀገር ወዳድ ኢትዮጵያኖች እገዛ ተቋቁሞ በአስተማማኝ ሁኔታ ለመቀጠል ያስችለው ዘንድ በስቶክሆልም ስዊድን የወያኔን አስቸኳይ የአፈና አዋጅ ኢሳትን በአስቸኳይ በመደገፍ እናክሽፍ በሚል ርዕስ ልዩ የመወያያ የገቢ ማሰባሰቢያና የመዝናኛ ጊዜ ተዘጋጅቷል። በእለቱ የኢሳት ጋዜጠኞች መሳይ መኮንን ከአሜሪካ ዋሽንግተን ዲሲ እና እንዲሁም መታሰቢያ ቀጠላ ከለንደን በአካል በመገኘት የውይይት መድረኩን ዋና አጋፋሪነት ይመሩታል። ስለ ኢሳትም ካላቸው የጋዜጠኝነት ልምድ የሚሉን ነገር ይኖራቸዋል። ድምፃዊት ማህሌት ደመረ የዕለቱን ዝግጅት የተለያዩ ጣዕም ባላቸው ሙዚቃዎች በማድረግ እስከ ሌሊቱ አንድ ሰዓት ድረስ አብራን ተዘልቃለች ታደምቀዋለች። ባህላዊ ምግቦቻችንና የመጠጥ ዝግጅቶችም ፍላጎቶን በጠበቀ መልኩ በተመጣጣኝ ዋጋ ለርሶ ተዘጋጅተው ይጠብቀዎታል። የመግቢያ ዋጋ 200 ክሮነር ሙሉ የሙዚቃ ዝግጅቱን ጨምሮ። ቦታ ሮተማና ቬገን 26 ቱናልባና አልቢ ቀን ቅዳሜ ኖቬምበር 19 2016 ዓመተ ምህረት ሰዓት ከ14 ሰዓት ጀምሮ አዳራሹ እርሶን ለመቀበል ክፍት ነው ይጠብቆታል። ዝግጅታችንም እስከ ሌሊቱ 1 ሰዓት ይዘልቃል። ኑ ከቤተሰቦ ጋር በመሆን ኢሳትን ይደግፉ ይዝናኑ። የህዝብ አይንና ጆሮ የሆነውን ኢሳትን ይርዱ። የማይረሳ ትዝታንም እያተርፉ አትግደሉት። ለቀኝ በሀገሩ በህዝቡ ላይ ተኩስ። ኢሳት የህዝብ አይን ጆሮና ልሳን ነው።
ሰከን በል እንጂ አንዱ ካንዱ ሳይበልጥ
የኢሳት
አሎ ተነስተልኝ።
አሎ ተነስተልኝ። አስተያየት ለመስጠት ነበር።
እየቀጥሉ።
አዎ ይሄ አሁን በለንደን ተደረከ በተባለው ላይ ነው አስተያየት መስጠት ፈልገው። ግለሰቦች መሰላቸው ማንሳት ይችላሉ። ሳልባትም ግለሰቡ የራሳቸው የሆነ ችግር ሊኖራቸው ይችላል። ነገር ግን ተሰብሳቢዎች ደግሞ አንዳንድ ጊዜ በስሜት ብቻ በመነዳት የተባለው ነገር ዝም ብሎ በመቀበል እንደዚሁ ኮንሲኩዌንስ ወይም የሚያስከትለው መዘዝ ምን እንደሆነ ባለማወቅ ለጊዜው ብቻ እዛ አብሮ ሊያጨበጭቡና ትክክል እንትን ሊመስል ይችላል። ያ በእኔ አመለካከት ስታቲስቲክስ ባይኖረኝም የሰፊው የኦሮሞ ሕዝብ አመለካከት አይደለም። ግን አንዳንድ የዋሆች ይሄ ነገር ልክ እንደሆነ አድርገው ከመጠን በላይ ይረበሻሉ። ምንም የለበትም። ለምሳሌ አሁን ያለው ኮንሲኩዌንስ ወይም የሚያስከትለውን መዘዝ ብንመለከት አሁን ያለው የክልሎች መስመር የተሰመረው በኦነግና በቲፒኤልኤፍ ብቻ ነው። ሌላው ቀርቶ በቅርቡ እንኳን ማነው ፕሬዝዳንት የነበሩት ኑረዲን ሳዶ ሲናገሩ በሸዋ በኩል የተወሰደብን አማራ የወሰደብን መሬት አለ፣ በትግራይም በኩል እንደዚሁ ከኦሮሞ ሸርሽረው ወስደዋል፣ በምስራቅ በኩል ደግሞ ኦሮሚያ በሰዎቹ ፍላጎት ነው ያሉት እሳቸው ወደ ኦሮሚያ ያስገባናቸው አሉ። የሰዎቹ እንተናል በምዕራብ ደቡብ በኩልም እንደዚሁ ሌሎቹ የደቡብ ህዝቦች ያልተካፈሉበት እንትን መስመሩን እንደፈለጉ ነው ያሰመሩት። እና ሌላው ይቅርና ነው ይከንጠል እንኳን ቢባል እነዚህ አካባቢዎች የዘላለም የጦርነት መስከከል ቦታዎች ነው የሚሆኑት። ይሄንን መጀመሪያ አንድ ነገር ለማድረግ ይገጠል ማለት ካላል ግን ይገጠል ለማለት ግን መስመሩ የት ነው የሚሆነው? የቱ ነው የአማራ ግዛት? የቱ ነው የትግራይ ግዛት? የቱ ነው የወላይታ ወይንም የቱ ነው የደቡቦች የምስራቅ የሚለውን ያንን ያገናዘበ አመለካከት ለህዝቡ ተሰጥቶ ህዝቡ አውቆተው ይህ ለዘላለም የማያቋርጥ የእርስ በርስ ጦርነት ውስጥ የሚከት ነው። እና በአጠቃላይ የኔ አመለካከት ምንድነው? አንዳንድ ሰዎች በሚያነሱት አንዳንድ ወጭ ሊታለሉ ይችላሉ ባለማወቅ። ኮንሲኩዌንሱን ምን እንደሆነ ወደፊት የሚያስከትለው መዘዝ ምን እንደሆነ ባለማወቃቸው ትክክል አስመስለው ሲነግሯቸው ትክክል ይመስላቸዋል። ምክንያቱም ኦሮሚያ ሀብታም ናት ወይንም ደግሞ ትግራይ ሀብታም ናት ወይንም የአማራው ክፍል ሀብታም ነው። ያንን ልክ በምዕራብ ሀገር የሚኖሩ በተለይም ውጭ የምንኖር ሰዎች ያን ነገር ልክ እዚህ እንደምናየው አልጋ በአልጋ በቀላሉ ሁሉ ነገር ተስተካክሎ የሚሄድ ይመስላቸዋል። ያ አይደለም። ሀገራችን አመለካከት የተለያየ ነው። ስለዚህ እንደ ባጠቃላይ ልስካውና ሳንወድህን አህል ዘመን አብረን ከኖርን ወደን ለምን አብረን አንኖርም የሚለውን ጥያቄ በጭንቅላት ውስጥ አስቀምጦ ለአንድ ኢትዮጵያ መታገሉ የተሻለ ይመስለኛል። አመሰግናለሁ።
እግዚአብሔር ይስጥልን። መልካም ነው። አርማጆች ማስተዋቂያ ቀጥሎ ይስማል። ለተከበራቸው ሀገር ወዳዶች በሙሉ አምባገነኑ የወያኔ አገዛ ስርዓት በህዝባችን ላይ ያደረሰ ያለውን አፈና የጅምላ ዘር ጭፍጨፋና በደል ለስዊድን መንግስትና ለዓለም አቀፉ ማህበረሰብ ደጋግመን ለማሳወቅ እንዲሁም ለወገኖቻችንን ያለንን አጋርነት ለማረጋገጥ ኖቬምበር 15 እና 16 በስቶክሆልም ከተማ የራህብ አድማ ለማድረግ መርሃ ግብር ነድፈናል። በማስከተልም በቅርብ በመምናሳውቀው ቀንና ሰዓት ታላቅ ህዝባዊ ስብሰባ እናካሄዳለን። ስለሆነም የሀገራችሁና የህዝባችሁ ጉዳይ የሚያሳስባችሁ በሙሉ በዚህ መርሃ ግብር ላይ ንቁ ተሳታፊ እንድትሆኑ ወገናዊ ጥሪ እናስተላልፋለን። የህዝባችን ህመም ህመማችን፣ የሀገራችን ውድቀት ውርደታችን ነው። በስዊድን የኢትዮጵያ ህዝብ አጋርነት አቀናባሪ ህብረት
ፍቅሩ አይነጋትም እናቴን ሁልጊዜ ይወዳታለሁ።
ሌላ ማስተዋቂያ አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለመላው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች በሙሉ ታላቅ የባለ ንግስና መንፈሳዊ ጉባኤ ጥሪ። በየአመቱ የሚከበረውን የጥቅምት መድኃኔዓለም አመታዊ ንግስ በዓል ምክንያት በማድረግ የአውሮፓና የአፍሪካ መንበረ ጵጵስና በሆነችው የስቶክሆልም ደብረ ሰላም መድኃኔዓለም ቤተክርስቲያን ከጥቅምት 25 እስከ 27 2009 ዓመተ ምህረት ወይም ከኖቬምበር 4 እስከ 6 2016 ከስዊድን አካባቢና ከስዊድን ውጭ የሚመጡ መምህራንና መዘምራን የተጋበዙበት ታላቅ መንፈሳዊ ጉባኤ መርሃ ግብር ተዘጋጅቷል። ስለዚህ ከላይ በተጠቀሱት ቀናት ሁላችሁም ፕሮግራማችሁን አመቻችታችሁ በስብከተ ወንጌሉ መርሃ ግብር ላይና በመድኃኔዓለም በዓለ ንግስ ላይ በመገኘት የበረከቱ ተካፋይ የሆኑ ዘንድ መንፈሳዊ ጥሪያችንን በአክብሮት እናስተላልፋለን። የደብረ ሰላም መድኃኔዓለም ቤተክርስቲያን መንበረ ጵጵስና ሰበካ ጉባኤ ጽሕፈት ቤት። መርሃ ግብሩ የሚካሄድበት ሰዓት በዚህ ሀገር በስዊድን አቆጣጠር 1ኛ ኖቬምበር 4 ከ16 ሰዓት ጀምሮ፣ 2ኛ ኖቬምበር 5 ከ14 ሰዓት ጀምሮ፣ እንዲሁም እሁድ ኖቬምበር 6 ታላቅና ደማቅ የሆነ የመድኃኔዓለም አመታዊ በዓለ ንግስ ይከበርና የበዓሉ ፍጻሜ ይሆናል። የደብረ ሰላም መድኃኔዓለም ቤተክርስቲያን መንበረ ጵጵስና ሰበካ ጉባኤ ጽሕፈት ቤት። እንደምናረፈዳችሁ አድማጮች 11 ሰዓት ከ1 ደቂቃ ሆኖ ለሳምንቱ አበይት ዜናዎች ቀጥለው ይሰማሉ። በኢትዮጵያ ውስጥ እንቀሳቀሱ የነበሩ 12 መንግስታዊ ያልሆኑ ድርጅቶች ከስራ መታገዳቸው ተሰምቷል። በኢትዮጵያ ባለፉት 3 ወራቶች ውስጥ ከተቋቋሙበት ዓላማ ውጪ ሲንቀሳቀሱ ነበሩ የተባሉ 12 መንግስታዊ ያልሆኑ ድርጅቶች ከስራቸው ታገዱ። ከአራት ዓመት በፊት አጨቃጫቂ ነው የተባለው የበጎ አድራጎት ድርጅቶችን የሚቆጣጠር አዋጅ ተግባራዊ ከተደረገ በኋላ በየጊዜው ቁጥጥር እየተደረገባቸው ከስራቸው የሚታገዱ ሀገር በቀልና የውጭ ድርጅቶች ቁጥር እየጨመረ መምጣቱን ታውቋል። የበጎ አድራጎት ድርጅቶችና ማህበራት ኤጀንሲ የስራ ፈቃዳቸው የታገደባቸው ተቋማት ፈቃድ ያወጡን ሰራለን ካሉት ስራ ውጪ ሲንቀሳቀሱ በመገኘታቸው ነው ሲል ለሀገር ውስጥ መገናኛ ብዙሃን ገልጸዋል። የሆነና ድርጅቶቹ በምን አይነት ስራው ሲንቀሳቀሱ እንደነበርና የሀገር ውስጥ ወይም ዓለም የውጭ ሆኖ መንግስቱ ዝርዝር መረጃን ከመስጠት ተቆጥቧል። አንዳንድ ድርጅቶች ከውጪ እንደተቋቋሙ እንደመቋቋማቸው የውጭ ተቋማት ተልኮ ለማስፈጸም ይሞክራሉ ሲል ኤጀንሲው ባለስልጣናት አስተዋቀዋል። ባለፉት 3 ወራት ብቻ ከተቋቋሙበት ዓላማ ውጪ ሲንቀሳቀሱ ነበር የተባሉ ድርጅቶችን በስም ያልጠቀሰው መንግስቱ ከታገዱት የበጎ አድራጎት ተቋማት በተጨማሪ ከ6 ድርጅቶች የመጀመሪያና የመጨረሻ ማስጠንቀቂያ መስጠቱንም ተናግሯል። ኢትዮጵያ መንግስት የበጎ አድራጎት ድርጅቶችን እንቅስቃሴ ለመቆጣጠር ያወጣውን አዋጅ ተከትሎ አሜሪካንን ጨምሮ የተለያዩ ሀገራት እርምጃው የተቋማትን ስራ ለመከታተል እንደሆነ ስጋታቸውን ሲገልጹ ቆይተዋል። የአዋጁን መተግበር ምክንያት በማድረግ ከ100 የሚበልጡ መንግስታዊ ያልሆኑ ድርጅቶች ስራቸውን እንዳቋረጡም የሚታወስ ነው። የብሪታንያ አስጎብኝ ድርጅቶች ወደ ኢትዮጵያ ሊያደርጉ የነበረውን ጉዞ ፕሮግራም ሰረዙ። በኢትዮጵያ ተግባራዊ የተደረገውን አስቸኳይ ጊዜ አዋጅ ተከትሎ በርካታ የብሪታንያ አስጎብኝ ድርጅቶች ወደ ኢትዮጵያ ሊያደርጉ የነበረውን ጉዞ ፕሮግራም ሰርዘዋል። የጉብኝት ፕሮግራሞቻቸውን በመሰረዝ ላይ ያሉት እነዚሁ ድርጅቶች ለመዘገቧቸው ጎብኚዎች ክፍያን እየመለሱ እንደሆነ ቴሌግራፍ የተሰኘው የብሪታንያ ጋዜጣ ዘግቧል። ሳጋ፣ ኩኦኒ እና ኦክስ እንዲሁም ኪንግስ የተሰኙ አስጎብኝ ድርጅቶች የጉብኝት ፕሮግራሞችን በመሰረዝ ላይ ካሉ ተቋማት መካከል ሲሆኑ፣ ሌሎች የአውሮፓ ተመሳሳይ ተቋማትም የጉዞ ፕሮግራሞችን እየሰረዙ እንደሆነ ለመረዳት ተችሏል። የኢትዮጵያ ቱሪዝም ድርጅት በበኩሉ የቱሪስቶችን ቁጥር እየቀነሰ መምጣቱን አረጋግጦ ወደ ሀገሪቱ የሚመጡ ቱሪስቶች ያለምንም እገዳ ጉብኝት እንደሚያደርጉ መግለጹ ይታወሳል። ይሁንና የአስቸኳይ ጊዜ አዋጅ መውጣቱን ተከትሎ መንግስቱ መቀመጫቸውን በአዲስ አበባ ያደረጉት ዲፕሎማቶች ከ40 ኪሎ ሜትር በላይ ርቀው መሄድ ከፈለጉ ጉዳዩ ለሚመለከተው አካል ለማሳወቅ እንዳለባቸው እገዳን አስቀምጧል። ተግባራዊ ተደርጎ የሚገኘውን አዋጅ ግን ወደ ሀገሪቱ መጓዝ በሚፈልጉ ቱሪስቶችና ሌሎች አካላት ዘንድ ተጽዕኖ ማሳደሩም እየተነገረ ነው። ይህንን ምክንያት በማድረግ በብሪታንያ የሚገኙ በርካታ የቱሪስት አስጎብኝ ድርጅቶች የጉብኝት ፕሮግራማቸውን በመሰረዝ ለደንበኞቻቸው አማራጭን እየሰጡ እንደሆነ ቴሌግራፍ አክሎ ገልጿል። በተያያዘው ሳምንት በብሪታንያ ውጭ ጉዳይ ሚኒስቴር ዜጎቿ በጣም አስቸኳይ ጉዳይ ከገጠማቸው ወደ ኢትዮጵያ፣ አማራና ኦሮሚያ ክልሎች እንዳይጓዙ ማሳሰቢያ መስጠቷም ይታወሳል። የካናዳ መንግስት በኢትዮጵያ ዲሞክራሲና የሰብአዊ መብት እንዲከበር ግፊት እንዲያደርግ ተጠየቀ። የካናዳ መንግስት ከኢትዮጵያ ጋር ያለውን ልማታዊ ትብብር በመጠቀም በሀገሪቱ ዲሞክራሲና ሰብአዊ መብት እንዲከበር ግፊት እንዲያደርግ የካናዳ ፓርላማ አባላት ጠየቁ። በኢትዮጵያ እየተካሄደ ባለው ህዝባዊ ተቃውሞ ጋር በተገናኘ ሰሞኑን 1600 አካባቢ ሰዎች ለእስር መዳረጋቸውን ያወሱት የፓርላማ አባላቱ የካናዳ መንግስት ማናቸውንም አማራጭ በመጠቀም እርምጃ እንዲወስድ ፒተር ኪንግ የተባሉ የፓርላማ አባል በሚከተለው መልኩ ለአባላቶቹ ተናግረዋል።
I raise awareness on the current situation in Ethiopia. Protests began in November of 2015 after the central government attempted to infringe on the population's land rights, and these protests are still ongoing. Recently, 1,600 civilians have been detained for peacefully demonstrating against the government. Human Rights Watch says at least 500 people have been killed in clashes with security forces to date. This month, the government has declared a state of emergency, severely restricting the access of diplomats and cutting off internet access. While there is a lot that is unknown at this point regarding what's happening in Ethiopia, Canada should be monitoring the situation with concern. As members of Parliament in Canada, we need to call on the Ethiopian government to ensure that freedom, democracy, and human rights are protected in the region. Our thoughts and prayers are with the people of Ethiopia.
አርበኞች ግንቦት 7 የኦሮሞ ዴሞክራሲያዊ ግንባር ያፋር ህዝብ ፓርቲ እና የሲዳማ ህዝብ ዴሞክራሲያዊ ንቅናቄ ለነጻነት ለፍትህና ለዴሞክራሲ የሚደረገውን ትግል ተባብሮ ለመስራት የኢትዮጵያ ሀገራዊ ንቅናቄን መስርተዋል። የምስረታው ስምምነት ዛሬ በዋሽንግተን ዲሲ ከሄዳል ተብሎ የተጠበቀ ነው። የአጋዚ ጦር እየተበታተነ ነው መባሉም ተሰምቷል። በቅርቡ አጋዚ ክፍለ ጦር ለቀው የወጡ ወታደሮች በተለይ ለኢሳት እንደገለጹት ጦሩ ከመንግዚያው በላይ እየተበታተነ ይገኛል። አብዛኛው ሰራዊት አባል በክፍለ ጦር ውስጥ የሚታየው ፍጹም ዘረኝነት መመጠለት እየጠፋ ክፍለ ጦሩን አመናምኖታል ሲሉ ገልጸዋል። በአሁኑ ሰዓት 2000 የሚሆኑ አባላት ብቻ የቀሩ ሲሆን ከ2007 ዓ.ም ጀምሮ እስካሁን ወደ 3000 የሚደርሱ የአጋዚ ወታደሮች ጥለው ጠፍተዋል። በተለይ ጦሩ ሶማሊያ ገብቶ ከወጣ በኋላ አብዛኛው የሰራዊት አባላት አጋጣሚውን ተጠቅመው ጥለው መጥፋታቸው ተዘግቧል። በእያንዳንዱ ቲም ውስጥ ቀደም ብሎ 10 ወታደሮች የነበሩ ሲሆን በአሁኑ ሰዓት 3 ብቻ እንደሚገኙም ተዘግቧል። አብዛኞቹ የአጋዚ ጦር አባላት በአብዛኛው በኦሮሚያ ሻሸመኔ አካባቢ እንደሚገኙም ተዘግቧል። በሌላ ዜና በምዕራብ ጎጃም በፍኖተ ሰላም ዙሪያ ወረዳ ጫካ የገቡ ወጣቶችን ለመያዝ ወታደሮች ወደ አካባቢው መንቀሳቀሳቸው ታውቋል። ራሳቸውን አደራጅተው ወደ ገጠር በመውጣት በወታደሮች ላይ ጥቃት ሲሰነዝሩ የሰነበቱ ወጣቶችን ለመያዝ በሚል በሶስት ወራል መኪኖች የተጫኑ ወታደሮች ወደ አካባቢው አምርተዋል። ባለፈው ሳምንት ከፍተኛ የተኩስ ልውውጥ ይሰማ እንደነበረ የገለጹት የአካባቢው ምንጮች ዛሬም ድረስ የተኩስ ልውውጥ እንደቀጠለ ተናግረዋል። ይህንን ተከትሎ ከፍተኛ ቁጥር ያላቸው ወጣቶች ተያዙ ሲሆን ወታደሮችም ሰላማዊውን ሕዝብ እያዋከቡ መሆኑን ነዋሪዎች ገልጸዋል። የኢትዮጵያ አየር መንገድ ናይጄሪያውያን ፓይለቶችን አሰልጥኖ ለመቅጠር እቅድ መያዙን አስታውቋል። የኢትዮጵያ አየር መንገድ ለተለያዩ የበረራ መስመሮች ናይጄሪያውያን ፓይለቶችን ለማሰልጠንና ለመቅጠር እቅድ መያዙን አስታውቋል። ከቅርብ ጊዜ ወዲህ ጀምሮ የውጭ ሀገር ዜጎችን በተለያዩ የበረራ ዘርፎች እያሰማራ የሚገኘው አየር መንገዱ ለሀገር ውስጥ ተማሪዎችና ባለሙያዎች ቅድሚያን አልሰጥም በሚል ትችት ሲቀርብበት መቆየቱ ይታወሳል። 70ኛ ዓመቱን ምስረታ በዓሉ ለማክበር በናይጄሪያ ሌጎስ ከተማ በተደረገ ዝግጅት የአየር መንገዱ ተወካዮች ናይጄሪያውያን ፓይለቶችን ለማሰልጠንና ለመቅጠር አዲስ እቅድ መያዛቸውን ፓንች የተሰኘው የናይጄሪያ ጋዜጣ ዘግቧል። በናይጄሪያ ኢትዮጵያ አየር መንገድ ተወካይ የሆኑት አቶ ሰለሞን በጋሻው ሰልጥነው የሚቀጠሩት ናይጄሪያውያን በተለያዩ የበረራ መስመሮች ላይ እንደሚሰማሩ ገልጸዋል። ይሁንና ተወካዩ በአዲሱ እቅድ ምን ያህል ፓይለቶች ለማሰልጠንና ለመቅጠር ዝግጅት እንደተደረገ የሰጡት ዝርዝር መረጃ የለም። ኢትዮጵያ አየር መንገድ ሰራተኞች ድርጅቱ የውጭ ዜጎችን በሚቀጥር ጊዜ የተሻለ ክፍያና የማረፊያ ቤትን ጥቅማጥቅም እንደሚያቀርብ በመግለጽ ድርጊቱ አግባብ እንዳልሆነ ሲገልጹ ቆይተዋል። አየር መንገዱ ፓይለቶችን ጨምሮ የበረራ አስተናጋጆችን ከቻይናና ከሌሎች ሀገራትም መቅጠሩ ሰራተኞች ገልጸዋል። በመጨረሻም የኢትዮጵያ ጦር በሶማሊያ ይዟቸው የነበሩትን ከተሞች አልሸባብ መቆጣጠሩ ተነግሯል። በያዝነው ዓመት በታይግሎ አውራጃ በኢትዮጵያ ሰላም አስከባሪ ጦርና የሶማሊያ መንግስት ወታደሮች በተደጋጋሚ ጊዜያት ከአልሸባብ ጋር ከባድ ውጊያዎች መደረጉ ሲታወስ፣ ይህን ተከትሎ በኢትዮጵያና ሶማሊያ አዋሳኝ ድንበር ላይ የምትገኘው ስትራቴጂካውያን የታይግሎ ወረዳን የኢትዮጵያ ሰላም አስከባሪ ጦርና የሶማሊያ መንግስት ወታደሮች ለአልሸባብ በመተው ወደ ሁዳርና ቦቆል ሸሽተዋል። በያዝነው ወር ብቻ አልሸባብ በኢትዮጵያ ሰላም አስከባሪ ጦር እጅ የነበሩ 3 ከተሞችን በቁጥጥር ስር ማዋሉን ድርጅቱ አስታውቋል። የሰዓቱ ዜና በዚሁ ተጠናቋል። I'm not afraid.
እርዳታና የድጋፍ ማሰባሰቢያ ጥሪ። የተከበራችሁ ውድ ኢትዮጵያውያን፣ የዓለም አቀፍ ሞረሽ ወገኔ አማራ ድርጅት ሊቀመንበር አቶ ተክሌ የሻው በአካል የሚገኙበት ለወገን እርዳታና የአማራ ድምጽ ሬዲዮን ለማጠናከር የሚውል የገንዘብ እርዳታ ማሰባሰቢያና ሞረሽ ወገኔ ያሳተመው ምጽአተ አማራ መጽሐፍ የሚመረቅበት ሰፋ ያለ ዝግጅት አዘጋጅተናል። በእለቱ በወቅታዊ የሀገራችን ጉዳዮች ላይ ከክብር እንግዳችን ከአቶ ተክሌ የሻውና ከወገን ጋር በምንመካከርበት መድረክ እና በሌሎች ዝግጅቶቻችን ላይ እንድትገኙልን በአክብሮት ጋብዘናችኋል። ቀን ኖቬምበር 5 2016 ዓ.ም ሰዓት እንደ አውሮፓውያን አቆጣጠር ከ13 ሰዓት እስከ 22 ሰዓት ወይም እንደ ኢትዮጵያን አቆጣጠር ከቀኑ 7 ሰዓት እስከ ምሽቱ 4 ሰዓት። ቦታ የልማርሽ ቬገን 28 ኦሽታ። እደግመዋለሁ። ቀን ኖቬምበር 5 ቀን 2016 ዓመተ ምህረት ሰዓት ከ13 ሰዓት እስከ 22 ሰዓት ወይም ከቀኑ 7 ሰዓት እስከ ምሽቱ 4 ሰዓት እንደ ኢትዮጵያን አቆጣጠር። ቦታ የልማርሽ ቬገን 28 ኦሽታ።
ወይ ታቆጣ እናት ሁሉንም ብራ ብራ ብራ
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ከራስ ሰዓት እስከ 6 ሰዓት የሚያስተላልፈው ፕሮግራም አሁን እንደቀጠለ ነው። በመግቢያ ፕሮግራማችን ላይ እንደገለጽንላችሁ አሁን እንግዳችን የዛሬው ዋና እንግዳችን ከኛ ጋር ይገኛሉ። አቶ አበበ ቦጋለ ይባላሉ። የአርበኞች ግንቦት 7 የውጭ አመራር አባል ናቸው። አባልና መሪ ከሳቸው ጋር ስለ ወቅታዊ የኢትዮጵያ ጉዳዮች ውይይት እናደርጋለን። ተናስተልኝ አቶ አበበ።
ተናስተልኝ እንደምናሳመን።
እጅግ በጣም እናመሰግናለን ባጭር ጊዜ ነው መልካም ፈቃዶትን የሰጡን እና ይሄንን ኢንተርቪው ለማድረግ። እስቲ ውይይታችን ውስጥ ከመግባት ለመጀመር ያህል የአርበኞች ግንቦት 7 ንቅናቄ ባሁኑ ጊዜ ምን ይመስላል? ወደ ወቅታዊ ኢትዮጵያ ሁኔታ ከመግባታችን በፊት በሱን ጀምር።
አመሰግናለሁ አህመድ። አንቱ ታውን ታነሳልኛል በመከተለው ኮሙኒኬሽናችን። ኤኒዌይ የኛ ንቅናቄ ባሁኑ ሰዓት የሚያደርገው ነገር አይ ቲንክ በተለያየ ጊዜ ለቀመንበሩ እየሰጠ ባለው ጋዜጣዊ መግለጫዎችም ብዙ ሰዎች የሚያውቁበት ሁኔታ ነው ያለው። አገራችን አስቸጋሪ ሁኔታ ውስጥ ነው ያለችው በአሁኑ ሰዓት ላይ። በአንድ በኩል ህዝባችን የዚህን 25 ዓመት ስርዓቱ በህዝቡ ላይ ጫነውን የባርነት ቀንበር አልሸከም ብሎ ነፃ ለመውጣት በተለያየ መንገድ የትግል እንቅስቃሴ እያደረገ ባለበት ሁኔታ ነው ያለው። በሌላ በኩል ደግሞ ህወሓት የአገዛዝ ዘመኑ ማብቂያ መሆኑን በመረዳት እስከዛሬ ድረስ ሲያካሄድ የነበረውን አፈናና ጭቆና በአስቸኳይ ጊዜ አዋጅ በሚል ህጋዊነት ለማስጠጠት በዛ የሞት ሽርጥ ትግል እያደረገ ነው ያለውና በዚህ መካከል ነው እንግዲህ ንቅናቄያችን ይሄንን ትግል ከጫፍ ለማድረስ አቅሙ የፈቀደለትን እንቅስቃሴ በማድረግ ላይ ያለው። ይሄን ይመስላል እንግዲህ። ብዙ ሰው ያውቃልና አዲስ የሆነ ድርጅት አይደለም። ከዚህ በላይ ምን ብዬ እንደምነግር አላውቅም።
ስትል ምን ማለት ነው?
እንግዲህ እንደምታውቀው ኢትዮጵያ ውስብስብ ችግሮች ያሏት ሀገር ነች። ለወያኔ ላለፈው 25 ዓመታት የሀገሪቷን ችግር በጣም አወሳስቧታል። ድሮ የነበረው የኢፍትሃዊነት በሁሉም ህዝብ በስልጣን ላይ ባሉትና በስልጣን አካባቢ መድረስ ባልቻለው በሰፊው ህዝብ መካከል ነው ልዩነቱ የነበረው። ግፍም ጭቆናውም ሁሉም ሰው በጋራ ጽዋን የሚቀበልበት ሁኔታ ነው የነበረው። ህወሓት ስልጣን ላይ ከመጣበት ጊዜ ጀምሮ ሲጨቆኑ የኖሩትን ህዝቦች በመከፋፈል ራሱ ህዝብ አንደኛውን ህዝብ ሌላኛውን ህዝብ እንደ ጨቆነ አድርጎ ከፍተኛ ፕሮፓጋንዳ ሲሰራ የኖረ ነው። አንዱ ከአንዱ ጋር እንዳይተማመን በዚህ በቋንቋውም በዚህ በሃይማኖትም በባህልም ሲከፋፍል ነው የኖረና ያ የኢትዮጵያን ችግር በጣም አወሳስቦታል እና እንደ ከዚህ በፊቱ አንድ ቫንጋርድ የሆነ የኢትዮጵያን አጠቃላይ ችግር በብቸኝነት በርካታ አባላቶችን አስተባብሬ ትልቅ ድርጅት ፈጥሬ እኔ ራሴ ህዝብ የሚፈልገውን ለውጥ አመጣለሁ በሚል አይነት የምትንቀሳቀስበት ሁኔታ የለም በአሁኑ ሰዓት። እና ከችግሮቹ ብዛት የተነሳ እና ከችግሮቹ ውስብስብነት የተነሳ ስቴክሆልደሮችም ብዙ ናቸው። የተለያዩ ፖለቲካ ፓርቲዎች አሉ፣ በብሔር የተደራጁ፣ በህብረ ብሔር የተደራጁ፣ ሀገር ውስጥ የሚንቀሳቀሱ፣ በውጭ ሀገር የሚንቀሳቀሱ። ስለዚህ እኛ እንደ አንድ ፓርቲ፣ እንደ አንድ ንቅናቄ፣ እንደ አንድ ሙቭመንት የራሳችንን ድርሻ እንግዲህ ምክንያቱም አጠቃላይ ሀገሪቱን ችግር በአንድ ፓርቲ ለመቀየር የማይቻልበት ሁኔታ አለ የሚል ግንዛቤ ስላለ እኛ በዚህ ውስጥ ለውጥ ለማምጣትና ወደምንፈልገው ሀገሪቷ ወደምንፈልገው የፍትህ ስርዓት እንድትሸጋገር የምናደርገው የራሳችን አስተዋጽኦ ነው እንደ አንድ ድርጅት ማለት ነው።
ስናገር እንደሰማሁህ የሀገሪቱ ችግር እና የተለያዩ ስቴክሆልደሮች ስላሉ ሶሉሽኑም ባንድ ንቅናቄ ወይም ባንድ ድርጅት የሚመጣ አይደለም የሚል አባባል የተናገርክ መሰለኝ። ለዚህ ነው ከተለያዩ ድርጅቶች ጋራ ህብረት ለመፍጠር ግንባር ለመፍጠር የምትሞክሩት?
ትክክል ማለት ይሄ ንቅናቄያችን ከመጀመሪያው ጀምሮ ወደዚህ ወደ ፖለቲካው መድረክ ሲመጣ ይሄ ቅድም ያልኩትን ነገር በአንደርስታንዲንግ ይዞ ነው። አንድ የኢትዮጵያ ችግር በአንድ ፖለቲካ ድርጅት የመፍትሄ ሐሳብ እልባት የሚያገኝ አይደለም። ስለዚህ ኢትዮጵያ ውስጥ የሚንቀሳቀሱ ሁሉም የፖለቲካ ድርጅቶችና የማህበረሰብ ክፍሎች በጋራ ሆነው ይሄንን ስርዓት አስወግደው ለኢትዮጵያ የሚበጃትን ህዝብ የስልጣን ባለቤት የሚሆንበትን ሁኔታ በጋራ መፍጠር አለብን። ይሄ ካልሆነ በስተቀር እንደ ከዚህ በፊቱ አንድ ጉልበት ወይንም ክንዱን ያፈረጠመ ኃይል ስልጣን ላይ መጥቶ ይሄን ሁኔታ ይቀይራል የሚል ግንዛቤ የለም እና ከጀመርንበት ጊዜ ጀምሮ ይሄ እንደዛ አይነት መጠነ ሰፊ የሆነ ህብረት ለመፍጠርና ሁሉንም ባለድርሻ አካላቶችን አስተጣጥቆ ወደፊት የሚከድበት ሁኔታ ለመፍጠር ስንሞክር ነው 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 እና የዚህ አሁን የምትለው ጥምረትም የዚህ አካል ነው ማለት ነው።
ተሳክቶላችኋል ይሄ ሙከራችሁ? እስካሁን ድረስ ከስን ድርጅቶች ጋር ተሳክቶላችኋል ሙከራችሁ?
ወል እስካሁን ድረስ እንግዲህ ይሄ በህደት ላይ ያለ ስራ የምትለው ነገር ነው። ስኬትን እንግዲህ የምትመዝነው እንዴት ነው ነው ጥያቄው። እንደምታውቀው እኛ ይሄ ንቅናቄ ሲመሰረትና ወያኔ ከአሁን በኋላ በሰላማዊ ትግል ሰላማዊ ስልጣን ሽግግር ማድረግ የሚችልበት እድል አይፈጥርም የሚል ግንዛቤ ተፈጥሮ ንቅናቄያችን ከመዋሃዱ በፊት ቀድሞ ግንቦት ሰባት የሚባለው ከተመሰረተበት ጊዜ ጀምሮ በኢትዮጵያ ውስጥ በጣም የተካረረ የፖለቲካ አመለካከቶች ነው ነበር ወጥ ላለፈ 25 አመት። አንደኛው አንድ በኩል የብሔር ድርጅቶች ለብሔር እንወክለዋለን ለሚሉት ብሔረሰብ እናመጣለን ብለው የሚያደርጉት የብሔር ተኮር የፖለቲካ እንቅስቃሴ አለ። ያ እንቅስቃሴ እስከ መገንጠል ድረስ የደረሰ ሁኔታ ነው የነበረውና እነዚህ በመገንጠል ኃይል በመገንጠል አላማ ዙሪያ የሚንቀሳቀሱ ፖለቲካ ድርጅቶችን በሙሉ እያነጋገሩ ኢትዮጵያ ውስጥ ለመገንጠል ምክንያት የሆኑ ችግሮች በሙሉ በህዝብ ባሳተፈ የመንግስት ስርዓት ውስጥ በሰላማዊ መንገድ በዲሞክራሲያዊ መንገድ መፍትሄ ሊያገኝ ስለሚችል መገነጣጠሉ ማንንም አይጠቅምም፣ ያቺን ሀገርም ካለችበት ችግር ነጻ ሊያደርጋት አይችልም የሚል አፕሮች ተከታይ ዘንድ ከነዛ ጋር ስንነጋገር ኖረናልና በርካታ ጊዜዎች የባከኑት የሚመስለኝ ከነዚህ ተጻራሪ የፖለቲካ አመለካከት የነበራቸውን ኃይሎች እያነጋገሩ የጋራ ግንዛቤ ያቺ ሀገር ወደፊቷን ለሁላችንም የምትመችበት ሁኔታ መፍጠር ይቻላልና ከመገንጠል መልስ እንዲህ ሌላ አማራጮችን ማየት ያስፈልጋል። ዲሞክራሲ ሁላችንም በእኩልነት ሊያስተናግድ የሚችል ስራ ስለሆነ ያንን ሳንሞክር ወደ መገንጠል መሄድ አስፈላጊ አይደለም ወደሚለው እንዲመጣ ብዙ ተለፍቷል። በዛ አኳያ አሁን በአጠቃላይ ቀደም ሲል በተገንጣይነት የሚታወቁ ድርጅቶች ወደ ሴንተር ፖለቲካ መምጣታቸውን በአንድ በኩል ካየኸው እንደ ስኬት ልትቆጥረው የምትችል ነው። ይሄ ረጅም ጊዜ የፈጀ ኢንጌጅመንት ነው፣ በኢንጌጅመንት የመጣ ነው። እንግዲህ ከዛ አኳያ አሁን ኢትዮጵያ ተፈርሳለች፣ ይሄኛው ፖለቲካ ድርጅት ኢትዮጵያን ያስገነጥላል የሚል ስጋት በኢትዮጵያ ፖለቲካ አየር ውስጥ ያለ አይመስለኝም በእኔ ግንዛቤ። እና ይሄ እንዳይኖር ለማድረግ የተሰሩ ስራዎች እንደ ስኬት ከተቆጠረ እሱ ስኬት ነው ላለው። ከዛ መልስ ደግሞ እንግዲህ በሂደት አሁን ዛሬ የሚፈረመው አራት ድርጅቶች ጥምረት እንቅስቃሴ ሲጀምር እሱም እንደ አንድ ስኬት ልታስቦት ትችላለህ። ኤቨን ይሄ ጥምረትም ሳይፈጠር ቀድም እንዳልኩ ከበርካታ ድርጅቶች ጋር ወደፊት ኢትዮጵያን በተመለከተ የጋራ ስምምነት አለ። በይፋ የወጣ በጥምረት በህብረት በኩል ወይ ደግሞ በመዋሃድ የተገለጸም ባይሆን በሐሳብ ደረጃ ወደፊቷ ኢትዮጵያ የዲሞክራሲ ስርዓት የምትከተልና ለህዝቦቿ በሙሉ እኩል እድል ለምሰጥ ፍትህ የተፈነባት እኩልነት የተፈነባት ከሆነ ሁላችንም ደዛች አይነት አገር የመገንባቱ ጥረት የጋራ ፕሮጀክት እንደሆነ የጋራ ግንዛቤ አለ ለማለት ፈልጋለሁ።
አሁን አንተ ወስተና እንደሰማው ከሆነ እንደ ስኬት ከተቆጠረ ነው ያልከኝ አንዳንድ ከበቅድሚያ ለመገንጠል ይታገሉ የነበሩ ኃይሎች ጋራ ባደረግነው አድካሚ ውይይትና ድርድርና መነጋገርና በጋራ ዴሞክራሲያዊ አርገን መኖር እንችላለን የሚለውን መተማመን ደርሰን ካንዳንዶቹ ጋር ፖዚቲቭ የሆነ መልስ አግኝተናል ብለን ነበር። ዛሬም ደግሞ ይፈረማል የሚባል ነገር ብለን ነበር። እስቲ እንደነዚህ አይነት አስተሳሰብ እንድንጸባረቅ አድርጋችሁ ከተሳካላችሁ ስኬት ነው ምለው እንደዚህ በመገንጠል ያምኑ የነበሩ ልጅቶች ጋር ተወያይታችሁ ወደ ፖዚቲቭ እንትን የመጣችኋቸው በስም መጥራት የምትሉት ካለ እኔ ስኬት ነው ምለው ይሄን ማድረግ ከተቻለ
ዋለ ምለህ በኔ እምነት እንደምታውቀው በርካታ የአንድነት ኃይሎች የሆኑ ወንድሞቻችን ጭምር እያወገዙን እየሰደቡን ስነድበት ነበር ነው ከይገነጣላ የመገንጠላ አጀንዳ ያራምዳሉ ከሚባሉ ድርጅቶች ጋር ከነ ኦነግ ጋር ከነ ኦጋዴን ነጻነት ግንባር ጋር ስናደርገው የነበረው ውይይትና መቃረብ ብዙዎች ያወግዙት ነበር። አሁን ስትመለከት በሁለቱም ድርጅቶች ዙሪያ የመገንጠል አማራጭን እንደ ፖለቲካ ግብ አድርጎ የመንቀሳቀስ ነገር የለም። ይሄ ለኔ ስኬት ነው። እኛ እንደ ስኬት እንቆጥራለን። በአደባባይ ወጥቶ የመገንጠል አጀንዳ ኢትዮጵያን አዋጣም የሚሉ ድርጅቶች ከዛው ውስጥ ወጥቶ በአደባባይ የተሰሙን አሉ። አሁን በዛሬ ዕለት ጥምረት ከአብረን የምንፈጥረው አንዱ ኦዲኤፍ የወጣው ቀደም ሲል ኦነግ መካከል ሳይከፋፈሉ አብረናቸው በዚሁ አጀንዳ ዙሪያ ስንነጋገር የነበሩ ፖለቲከኞች የታወቁ ትላልቅ ሰዎች ያሉበት ድርጅት ሰዎች ናቸው ወጥተው ኦዲኤፍን የመሰረቱትና ዛሬ ወደ ጥምረት ላይ የመጣን ያለ ነው። ሌሎችም እብን በዚህ የዛሬው ጥምረቱ ያልተሳተፉና በተለያየ ስም የሚንቀሳቀሱ የቀድሞ የኦነግ ድርጅቶችም ሆኑ የቀረው ኦነግም ቢሆን ዛሬ ያለ የሚያራምዱት አጀንዳ እስከዚህ ኢትዮጵያን ለማፍረስ ኢትዮጵያን ለመገንጠል ስጋት ሆኖ የሚታይበት ሁኔታ የለም። ከበፊቱ ጋር ከስምንት ዓመት በፊት ይሄንን ኤንጌጅመንት ከመጀመራችን በፊት የነበረው ሁኔታና ዛሬ በጣም የተለያዩ ሁኔታዎች አሉ የሚል እምነት አለኝ።
ፈረንጆቹ ሲናገሩ politics is the art of the possible ይላሉ። በፖለቲካ ላይ ሁሉ ነገር የሚቻልበት ሳይንስ ነው። ፖለቲካ ሁሉ ነገር ሊደረግ የሚቻልበት ሳይንስ ነው መሰለኝ አባባላቸው። ይሄንን መርህ ወስዳችሁ እነዚህ ድሮ እንገነጣለን የሚሉ የነበሩት ጋራ ተግባብታችሁ በዲሞክራቲክ መንፈስ ኢትዮጵያስ መኖር ባንድ ላይ መኖር የሚቻል መሆኑን መግባባት ከደረሳችሁ እውነትም ትልቅ ስኬት ነው። ስራችሁ የተሳካ እንዲሆን እንመኛለን። ሆኖም ግን እስቲ አሁን ሰሞኑን ኢትዮጵያዊን በየአካባቢው ያጨቃጨቀውን አርስት ላንሳልህ። ደምህ ደሜ ነው ይላሉ ኢትዮጵያኖች በአማራውም በኦሮሞውም እየተቀባበሉ ያስተጋቡበት የነበረውንና የኢትዮጵያኖችን አንድነት ከፍ አድርጎት የነበረውን ሰሞኑን እንደበረዶ አንድ ያቀዘቀዘ አባባል ለንደን ውስጥ ተሰምቶ ነበርና ይሄን በተመለከተ ብዙ ሶሻል ሚዲያ ላይ የሚሳተፉ ነገሩን በማወቅም ይሁን ባለማወቅ ሲያራግቡት ነበር። በዛው አንጻር የአንድነት ኃይሎች ከኦሮሞውም ከሌላውም እንዳሉ እስከመረሳት ተደርሶ ነበር። እንዴት ታየዋለህ አንተ? ድርጅታችሁስ እንዴት ያየዋል? እንዲህ አይነቱን አባባል ሰዎቹን እንዲህ አይነት ሐሳብ የሚያቀርቡትን ኢትዮጵያ መፍረስ አለባት የኦሮሞ ነጻነት የሚገኘው ኦሮሞ ነጻ የሚሆነው ኢትዮጵያ ስትፈርስ ነው የሚለውን የሚሉትንና ያንን ደግሞ እየተቀበሉ የሚያስተጋቡትን የሚያራጩትን እንትን የሚሉትን እንዴት ታያቸዋል?
እኔ ነገር ሊሊ በሁለት መንገድ ነው ማየው። አንዳንዴ በዚህ አጀንዳ ተይዘን ልክ እንደው እንደ ትልቅ ስጋት አድርገን ስንመለከተው ሳይ የሚያሳዝነኝ ነገርም አለ። ኢትዮጵያ ሀገራችን really in the Baraha House and the Gundan and the Nagara, the Simuna Lagomba Marignana, Kuyisa is a cover, Yegafa, Ashwa, no? Ya Kuyisa, Kavtochi, Mr. Nagano, no? Yan Kuyisa, Kavtochi Manaman, and the Karagatuti first time. It should have been as an agate, yet again a batch agarat, who toned it in the Miatin Germania. Nichagar, Labzuza Manat, Unquan Coast de Tanasu, Hilo Chicarto, Cauchi Unquan, Yalaman Luala, Netsin, Ekayer, Yalaman Politica, Ekayer, Agaratan, Sovereignty, Ekayer, Kinigaliochi, Africa, Matakarama to Bessa Atunquan, Alvara Sachin. ليأفر سواس لعرف اللقوي لهم سلال مكورا لهم تعلاني نمي أكل بزان زمن بتعمل تسكافين جاي حتى كي يفرن جهل إثيوبيا متو أمس بوتا عشان شنو بتوه ثانة برا زاره واتوتشي ثقب ثرك بود يكل الأدرج أجي ثيار ركوتني أنينو مسألة تونة تارو بزان ساعاتهم كان ألفر رسم نا كاوستم دعمن غريخ من ألبات ይሄ ወያኔ ከመጣ ወዲህ 25 አመት ሪሊ ወያኔ ስለፈለገ ኢትዮጵያን ለማኖር ስለፈለጉ አይደለም እንመለስ ዜናዊ ዛሬ ኢትዮጵያ ቆይታ የቆየችው ሊያፈርሷት የማይችሉ ስለሆነችባቸው ነው እንዴት አድርገን ቦጥቦጠናት እንዴት አድርገን ሀብቷን በሙሉ ወደ ግል ወደ ራሳችን አዙረን እኛ የዚህችን ሀገር የፖለቲካና ኢኮኖሚ ህይወት እየተቆጣጠረን እድሜ ልካችን የምንኖረው ወደ ማለት የመጡት ሊያፈርሱ ፕሮጀክት ይዘው መጥተው ስላልተቻላቸው ነው በአደባባይ የሚመራውን አገር ታሪክ የሚያናንቅ የሚያዋርድ መንግስት ወያኔ ነው በአለም ላይ ያለ የሚመስለኝ ሁሉም ሀገር የሚመራውን አገር ህዝብ አንድነቱን ለመገንባት የሌለ ታሪክ የፈጠረ ነው ህዝብን የምታስተምረው ህዝብን የምታንቀሳቀሰው እንጂ ያለውን አገር በመካድ ይህች አገር ታሪክ 100 አመት ነው እቺ ሀገር የመሰረተው ያንድ ብሔረሰብ ክፍል ነው ይያልክ የብዙዎችን ተጋድሎ አፈር ያበላ የኢትዮጵያ ታሪክ ውሸት ነው ያልክ ያጣጣልከ አይደለም አሁን ዛሬ የምታያቸው እነዚህ አሁን ለንደን ላይ አንድ ግለሰብ ተናገረ የምትለው አይነት አመለካከቶች እነዚህ ነው ያመለካከቶች የበቀሉት ከዚህ መስከ ካለፈው 25 አመት ወያኔ ስነጻው ከነበረው ፕሮፖጋንዳ የተገኘ ይመስለኛል እኔ ምናልባት እንግዲህ አለመታደለው ነው በአገራችን ታሪክም ሰፊ የሆነ ትምህርት የሚሰጥበት ሁኔታ የለም ላለፈው 25 አመትና በዛ ዙሪያ በወያኔ የፖለቲካ ቲዮሪ ኢንዶክትሪኔትድ ሆኑ አንዳንድ ህፃናቶችና ቀደም ሲል ደግሞ በራሳቸው የተለያየ ምክንያት ጥላቻ ውስጥ የገቡ አንዳንድ ሰዎች ያቺን ሀገር ህልውና መቀጠሏን ላይፈልጉ ይችላሉ ግን ኢትዮጵያ እነሱ ስላልፈለጉ የምትኖር እነሱ ስለፈለጉ ደግሞ የምትቀጥል ሀገር ነች ወይ ነው ጥያቄው really ለምን ነው አሳነሰን የምንመለከተው እኔ በዚህ ውስጥ ከነሱ ይልቅ ተጠያቂ የሚያደርገው እነዚህ አንድነት ኃይሎች ነን የሚሉትን የኛ መሰሎቹ ነው ምክንያቱም እነዚህ አንድነት ኃይሎቹ እነሱ የአንድነት ጠበቃ ሌላው ደግሞ የአንድነት ጠላት አድርገው ማሳየት መቻል ራሱ ለነዚህ አይነቶች እንዲኖሩ ያደርጋቸው ሲጀመር እኛ ማንንም እንደዚህ አይነት ሰዎች አንድነትን የሚያናጉ በሽታ አድርገን ማንንም መለከታቸው ከሆነ ድምጻቸው የቱም አየር ላይ ካልደረሰ እነሱ ራሳቸው የሞቱ ይላሉ ነገር ግን እነሱ በተናገሩ ቁጥርኛ ልክ ከተረበሽንና እንደዚህ አየር ላይ ወጥን ካራገብ ነውና ከጨውን እነዙ ደው እንደው ተደማጭነት ያላቸው የመሰላቸው እያደጉ ነው የሚሄዱ ስለዚህ በዚህ ሂደት ውስጥ በማናፈዙ ዙሪያ የአንድነት ነን የሚሉ ኃይሎች የሚጫወቱት እየተጫወቱ ያለው ነገር ላይ ቆም ብሎ ቢያስቡ ጥሩ ይመስለኛል ሌላው ደግሞ ወያኔ ነው እንግዲህ እነም ተቀማ የወያኔ ሰርቫይቭ አድርጋለሁ ብሎ የሚያስቡ በህዝብ መከፋፈል ነው ፍሃት በህብረተሰቡ መሐከል ሲነክ ነው እና ይሄ አሁን አንድነት የተናጋ ይመስላል አዚት ወያኔ አንድነት ኃይልና የሆነ ይመስልና ወይም ደግሞ አንድነት አንድነትን ፈልጎ ያቆየ ይመስል አሁን ዛሬ እኛ ተከፍለን ለሁለት ጎራ አንዱ አንድነት ጠባቂ አንዱ ደግሞ አንድነት የሚያፈርስ አይነት ስጋት መኖሩን የምናሳይ ከሆነ ወያኔ ዲማከል ገብቶ ያራግባል የሚያራግበው እንዳንቀራረብና አሁን ህብረት እየፈጠረን አንድነት እየፈጠረን ወያኔን ለማስወገድ የምናደርገው ጥረት እንዲጨናገፍ ይሄ ወያኔን የሚረዳ ነገር ስለሆነ አይ ቲንክ ወያኔ ሰዎችም በርካታ ሰዎችን አሰልጥነው በሶሻል ሚዲያው ላይ እንዳሰማራቸው እናቃረን ከዚህ መረጃው ይፋ አድርገናልና እነዛ ሰዎች አሁን ጥሩ አጋጣሚ አግኝተው ያዛገውት ያለ ይመስለኛልና ባለማወቅ የዚህ ሂደት አካል የሆነ ያንድነት ኃይል የሚባለው ግን ከዚህ አይነት ጫዋታ ቢወጣ ጥሩ ነው ብዬ አስባለሁ።
አበበ ብዙ ጊዜ እንደዚህ አይነት አስተያየቶችን በመመለከትበት ጊዜ በግል የምታዘበው ምንድነው ጥቂት ሰዎች አፍራሽ የሆነ ነገር ሲሰሩ በትልቁ ይንጸባረቅላቸዋል ግን በጣም ብዙ ሰዎች የሆኑ ገንቢ የሆነ ነገር ሲሰሩ ያ ነገር በሶሻል ሚዲያውም ይሁን በሌላው አይንጸባረቅም በብዛት ምሳሌ እኚህ ምሁር ነኝ የሚሉ ግለሰብ ለንደን ላይ ተናገሩት ስንቱን በሶሻል ሚዲያ ላይ አዋከቡ በዛው መጠን ግን ብዙ ሚሊዮን ኦሮሞዎች አሉ ድርጅቶችም አሉ ኢትዮጵያ ጋር ኢትዮጵያ ውስጥ በእኩልነት ባንድነት መኖር እንችላለን የሚሉ ብዙ ሚሊዮን የኦሮሞ ታጋዮች አሉ ለኢትዮጵያ አንድነት ህይወታቸውን የሰዉ በጥንት ጊዜ አሁንም የሚታገሉ አሉ የነዚህ ስራ ግን አይንጸባረቅም ጆሮአችንን የምንሰጠው ላጥፊዎቹ ነው ለምንድን ነው ላልሚዎቹ እድልማን ሰጠውና እነሱን አበጃችሁ በርቱማንልበት ምክንያት በተለይ የኢትዮጵያ ህዝብ የኢትዮጵያ ወጣት ከሰሜን ያለው አማራ ታች ያለው ኦሮሞን ደምህ ደሜ ነው ሲለው እታች ያለው የኦሮሞ ወጣት ተቀብሎ ያማራውም ደሜ ነው ደም ነው ሲል ጥቂት ሰዎች ይሄኛውን ተቃውመው አይደለም ብለው ስላሉ ይሄን አስተጋባለን የነዛን በቦታው ላይ ያሉ ወጣት ኢትዮጵያውያን ግን ዝም ብለን እናልፈዋለን ምንድነው ይሄ ችግር ለምንድነው እንደዚህ የሚሆነው
መልክ አባት ያቄ ነው እኔ ያቄ አጠቃላይ የሆነ መስጂድ ይላል ለመስጠት ምንም አይነት አቅም ያለኝ አይመስልኝም የማህበራዊ ችግር ነው ግን እኔ የምረዳው የራሴን ኦፒኒየን ከጠየቀኝ አንድም ከወያኔ ላለፈው 5 አመት የፈጠረብን ስጋት ሰለባ ሆነናል በያስባለው በተለያየ መንገድ ሳናውቅ በዚህ ሰለባ በመሆናችን ምክንያት ስጋት አለ በትንሹም በትልቁም የኢትዮጵያ ተፈርታለች የሚል ስጋት ስንሰማ ስለኖር እንደዚህ አይነት ነገሮችን ስንሰማ የዛ ኤክስቴንሽን አድርገን ብዙ የምንደረግጥ ይመስለኛል ሁለተኛው የፖለቲካ ካልቸራችን እንደምታውቀው በጣም ደካማ ነው እኛ ሁልጊዜ ባምባገን አገዛዞች ስር የሆነን ህዝቦች ነን በራሳችን በመረጥነው መንግስት ተዳደን አናቅም ይሄ ወደ ምን አምጥቶናል ዛሬ ከላይ የምሰማውን ድምጽ ብቻ እየሰማን የምንደግፍና የምንቃወም አይነት ህብረተሰብ ክፍሎች ሆነናል የራሳችንን የፖለቲካ እምነት ለመፍጠር ለማዳበር የምንችልበት ኤክስፒሪየንስ አላገኘንም ፖለቲካ እና ኮረንቲ በሩቁ ነው እየተባለ ነው አብዛኛው ይሄ በኔ እድሜ ጀምሮ ያለው ሶሳይ ጀነሬሽን ያለውና እሱ የሚፈጠረው እንትንም ያለ ይመስለኛልና በአጠቃላይ ግን እነዚህን ሰዎች የሚያነሱትን ጥያቄ ያጋነኑ ስጋት ውስጥ መግባቱ ለምንፈልገው ነገር አይ የሚጠቅመን አይመስለኝም ይሄ ምሁር የምትለው ነው ቀድሞ ደግሞ አንዱ በአገራችን ትልቅ አቢዩዝ ከተደረጉ ነገሮች ይሄ ምሁር የሚባለው ቃል ይመስለኛል ሰዎች በተለያየ ምክንያት በአንድ አካዳሚ መስክ እንደ ኑሮ ተስፋ እንደ ንግድ ኢንቨስትመንት በርትቶ አጥንተው ምን ብለው ፒኤችዲ ሊያገኙበት ይችላሉ ዩኒቨርሲቲ ውስጥ ሊያስተምሩ ይችላሉ ያ በአንድ ትምህርት በጣም ስፔሻላይዝ ማድረግ ምሁር የሚያስብል አይደለም በሌላው ዓለም መስፈርት ስታው ምሁርነት አጠቃላይ የሆነ ዕውቀት ላይ የሚደረግ የሚገኝ ነው ብዙ በማንበብ ብዙ ምርምር በማድረግ ብዙ ምርምር ውጤቶችን በማሳተም አስተዋጽኦ በማድረግ አዳዲስ ሐሳቦች እንዲገኙ እንዲፈጠሩ በማድረግ የሚገኝ እኛ ሀገር ግን እንደምንም ተሳክቶልህ አንድ ዲግሪ ከወሰድክ እንደ ምሁር ትታያለህ ስለዚህ እሱ ተናገረ ማለት ትንሽ እግዚአብሔር ተናገረ አይነት ነገር ነው ህዝባችን የሚቀበለውና አይ ቲንክ እሱን አመለካከት ካልቀየርን በስተቀር አሁንም እነዚህ የአካዳሚ ታይትል ያላቸው ወይም ደግሞ በሆነ ትምህርት ዩኒቨርሲቲ ገብተው ጨርሰው ሁሉ የሚናገሩት ነገር በተለይ ለተሳሳተ ነገር ከሆነ እንደዚህ ውጅንብር እየፈጠረብን ስንደናበርበት ነው ምን ነውረውና አይ ቲንክ ትራዲሽናችን መከረ ያለበት መስለኛል።
አንዳንድ ታዛቢዎች የሚሉት አባባል አለ። የኢትዮጵያ ህዝብ የሚመጥነውን የፖለቲካ መሪ እስካሁን አላገኘም የሚሉ አሉ። ምን ትላለህ አንተ?
እንዴ እስማማለሁ፣ ግን ምንድነው መሰለህ ኢትዮጵያኖች ስንለው ትንሽ ዊርድ ይሆንብኛል። ሌሎች የውጭ ሰዎች ካሉ ሐሳቡን ተቀበላለሁ፣ ትክክል ነው። ኢትዮጵያኖች ግን የኢትዮጵያ ህዝብ መጥነው የፖለቲካ መሪ አላገኘም የምንለው እያንዳንዳችን ፖለቲካ ውስጥ ገብተን እያንዳንዳችን አስተዋጽኦ እያበረከትን ከኛው ጽፎ መውጣት ካቃተን ነው እንደዛ ማለት ያለብን። እኛ ሀገር ግን ምንድነው ሄጃጅመንት የሚሰጠው? ከዳር ሆኖ አቅም ያለው ችሎታ ያለው ከዳር ሆኖ ሰዎች በአቅማቸው በችሎታቸው ማደግ የሚችሉትን ያህል እንደነሱ አርተው ላለመቀመጥ ተዋናይ ሆኖ እዛው ቤተሰቦቻቸውን ህይወታቸውን መስዋዕት አድርገው ጊዜያቸውን መስዋዕት አድርገው የአቅማቸውን ያህል እንቅስቃሴ ሲያደርጉ እነሱ በሚያደርጉት በእነዚህ ጥቂት ሰዎች በሚያደርጉት የሚፈልገው ለውጥ ባለመምጣቱ ምክንያት ተስፋ ቆርጦ ኢትዮጵያ ህዝብ የሚመጥነውን ፖለቲካ እንትን መሪ አላገኝ ብለዋል። እንደ ህዝብ እንደዚህ ካልን እንደ ህዝብ ችግር አለብን ማለት ነው። እኛ ነን ከባዮቹ ነው የሚጀምረው። እኔ አልበቃውም የፖለቲካ መሪ ለመፍጠር አልበቃውም ከሚል እኔ የፖለቲካ መሪ መፍጠር ይችላል ደግሞ ለማለት አንተ ፖለቲካ ድጅስት ገብተህ ተደራጅተህ አቅምና ችሎታ ያላቸውን ብቃት ያላቸውን ሰዎች በምርጫ ወደፊት መጣመጣበትና እነዛ ሰዎች ደግሞ የቆሙለትን አላማ ለማስተካከት የሚሄዱበትን ያህል ጉዞ ርቀት የሚያስፈልገውን ድጋፍ የሚያስፈልገውን መስዋዕትነት አብረህ እየከፈልክ ከሆነ እዛ ላይ ፌር ካደረክ ያኔ እንደ ሶሳይቲ ወርቀናል እንደ ህብረተሰብ ወርቀናል ትላለህ። አሁን ግን ያባለነበት ሁኔታ ነው። እኔ ጀምሮ በቂ የሆኑ ሪሊ ዕውቀትም ችሎታም ያላቸው ፖለቲካ ህይወታችን ውስጥ አሉ፣ የፖለቲካ እንቅስቃሴያችን ውስጥ አሉ። ሰፊ የሆነ ማህበራዊ ድጋፍ ባለመገኘቱ በተለይ ደግሞ እነዚህ ትደል ቆጠርን የሚሉ ትንሽ የተሻለ በልቶ ማደር በመቻላቸው ብቻ በልቶ ማደርን የተሻለ መኪና መንዳትን የተሻለ ቤት ውስጥ መኖርን እንደ ትልቁ አልቲሜት ላይፍ አቺቭመንት አይተው ራሳቸውን አታለው የሚኖሩ ከራሳቸው የግል ምቾት ውጪ የህብረተሰቡን ችግር የህብረተሰቡን ኑሮ የህብረተሰቡን ህይወት ማየት የማይችሉ ደካሞች ተሰባስበው የሚሰጡት አይነት ጃጅመንት ሲሆን ግን ሪሊ ሂፖክራሲ ይመስለኛል። እነሱ ማን ስለሆኑ የአቅማቸውን ያህል አስተዋጽኦ ማድረግ የሚፈልጉት ሰዎች አላገኘንም ይላሉ። ከውጪ ቁጭ ብሎ የሚለውን ነገር ያመጣባል። ግን እንደዛም ሆኖ ዞሮ ዞሮ አጠቃላይ በሀገራችን ውስጥ ጠንካራ መሪ መፍጠር ያልቻል ነው። እንደ ህብረተሰብ እኛ የፖለቲካ ተሳታፊ ባለመሆናችን የሚሳተፉ ሰዎች በጣም ሰልፍለስ የሆኑ በጣም በቀራሳቸውን አሳልፈው የሚሰጡ ምናልባት ወደ እምነቱ ስትወስድ እንደ ክርስቶስ ወይ ደግሞ እንደ መሐመድ ራሳቸውን አሳልፈው ለሌሎች ለመስጠት ፈለጉ ተዋናዮች ናለን። የነዛ ሰዎች ማነስ ይሄንን ችግር ፈጥሮብናል ብዬ አስባለሁ።
ወደ ውይይታችን መጨረሻ ላይ ደርሰናል። ከዛ በፊት ግን ዶክተር ብርሃኑ ሲናገሩ ከተሳሳትኩ እታረማለሁ፣ የጋራ ሽግግር ቻርተር እያዘጋጀን ነው ብለዋል። ምን ማለት ነው? አጠራ አድርገህ ስለዚህ።
ወላሂ እንግዲህ እንደምታውቀው የፖለቲካ አገራችን ያለው ፖለቲካ ትኩሳት የሚያመለክተው ወይ ደግሞ ምድር ላይ የተሰራ ያለው እንቅስቃሴ የሚያሳየው ወያኔ ኤኒ ታይም ኮላፕስ ሊያደርግ የሚችልበት ሁኔታ ነው ያለው። ስለዚህ ፓወር ቫኪዩም እንዳይፈጠር ኢትዮጵያን የፖለቲካ ድርጅቶች በአንድ ጋራ ስር ተሰባስበው ሌሎችም ደግሞ የማህበራዊ መሰረት ያላቸውን ሲቪክ ኦርጋናይዜሽንስ የሀገሪቱን ሽማግሌዎች የሃይማኖት ተወካዮችን ያሳተፈ በጋራ መግባቢያ በጋራ ፈድምነት ወደ ሽግግር ምስረታ የሚወስድ እና ከሽግግር ምስረታውን ደግሞ ወደሚፈለገው የዲሞክራሲ ስርዓት ግንባታ የሚደረገውን ጉዞ የሚያመቻች ሁኔታ የሚፈጥር ሁሉንም ሊስማሙበት የሚችሉ አይነት ቻርተር ማዘጋጀት ያስፈልጋል እና እሱ ለመጠቆም የፈለገው ለመናገር የፈለገው እሱም ሰነድ ብዬ አስባለሁ።
የዛሬ ነው መሰለኝ የሚፈረመው ከተወሰኑ ድርጅቶች ጋራ የአርበኞች ግንቦት 7 የሚያደርገው ስምምነት ስለሱ የምትገልጽልን ጉዳይ አለ?
ወል እንግዲህ ስለሱ ምናገር ነገር አራት ድርጅቶች ቀድም በመግቢያው ጋር ምናገር እንደያናል አራት ድርጅቶች ናቸው የአፋር ዲሞክራቲክ ፓርቲ የስዳማ የኦሮሞ ዲሞክራቲክ ፍሮንት እና የኛ ንቅናቄ ነው በጋራ አንድ ጥምረት የመሰረት ያለው የኢትዮጵያ ሀገራዊ ንቅናቄ የሚባል ነው። የራሱ ትልቅ አቺቭመንት ነው። እንግዲህ ተመልከት እነዚህ የብሔር ድርጅቶች ግማሹ ተገንጣዮች ናቸው ምናምኖች ናቸው ቤቱና ግን ከስሙ ስትነዘ የኢትዮጵያ ሀገራዊ ንቅናቄ ነው የሚለው። ይሄን ስም ራሱ ኢትዮጵያን እንደ አገር አይቶ ሀገራዊ ንቅናቄ ለመፍጠር እነዚህ የብሔር ድርጅቶች አጀንዳ አላቸው። ፖለቲካ የብሔር ድርጅቶች በአንድ ዙሪያ መጥተው እንደዚህ አይነት ጥምረት ከህብረ ብሔር ድርጅት ጋር መጥተን አንድ ትልቅ አቺቭመንት ነውና የዛሬ የሚመሰረተው ንቅናቄ ይሄ ንቅናቄ ነው። አጠቃላይ ኢትዮጵያ ውስጥ የሚፈለገውን የመንግስት ስርዓት ለውጥ ለማምጣት በጋራ ለመስራት የተዘጋጁ የወሰኑ እንግዲህ በውጪውም ሀገር በዲፕሎማሲውም በአድቮኬሲውም በህዝብ ግንኙነቱም ስራ ሀገር ውስጥ ደግሞ ህዝብን በጋራ በማንቀሳቀስ ይሄ ትግል ወደፊት እንዲዛመድና የታለመለትን አላማ እንዲያሳካ ለማድረግ ለመስራት የተስማሙ ድርጅቶች የሚፈጥሩት ጥምረት ነው።
አበበ ይሄን ካነሳ ይቀር እነዚህ ድርጅቶች የተለያዩ የብሔር ድርጅት ተወካዮች ናቸው። የአማራው ድርጅት በእናንተ አካባቢ ተሰሚነት አለው ወይስ ይገኛል?
ይሄን ጥያቄ ሶሻል ሚዲያ ላይ ያየሁ ነው። በጣም የሚገርም ነገር ነው። እኔ የጥምረቱ ተደራዳሪ አይደለሁም ግን የአማራ ተወካይ የሚባለው ማን ነው? አሁን እኮ ሌላ ቆርጦ ይሄ የኦሮሞ ተወካይም አይደለም ማለት ነው። ኦዲኤፍ የሚባል ከኦሮሞ ድርጅቶች አንድ ድርጅት ነው መጣው። ከአፋር ድርጅት አፋር የሚባል አፋር ዲሞክራቲክ ፓርቲ የሚባል ነው መጣው። ስዳማ ዲሞክራሲ ንቅናቄ የሚባል ነው መጣው እንጂ ይሄ የኦሮሞ ፓርቲ አልመጣም። የአፋር ፓርቲ አልመጣም። ጠቅላላ ውክልና ያለው አሁንም የአማራ ፓርቲ የሚባል ነገር የለም። በአማራ ስም የሚንቀሳቀሱ ድርጅቶች አሉ፣ ሀገር ውስጥ ያሉ አሉ፣ በውጭ ሀገር ደግሞ ያሉ። እንደ ፖለቲካ ድርጅት የሚንቀሳቀስ የለም። ሞሬች ለወገኔ የፖለቲካ ድርጅት አይደለሁም ብሎ ራሱን ሲያስታውቅ ታውቃለህ። ይሄ የፖለቲካ ድርጅቶች የሚፈጥሩት ጥምረት ነው። ሌሎች አሁን እንደ ፖለቲካ ድርጅት እኔ የዚህኛውን አማራ ድርጅት ነኝ፣ ፓርቲ ነኝ፣ ንቅናቄ ነኝ፣ የፖለቲካ አላማ አለኝ፣ ይሄን አሳካለሁ ብሎ ተደራጅተው በዚህ ጥምረት ውስጥ ለመግባት የሚያስችለውን ህዝብ ሞቢላይዝ ማድረግ የሚችለው ድርጅት የለም። ሁሉም በስም ነው። ይሄ አሁን የተጀመረው ነገር አማራ ኦሮሞ ይባላል እንጂ የትኛውን ምን ማለት ነው ያ ድርጅት የምትለው ነገር አታይ። ለዚህ ከሆነ አሁን ኦሮሞ ድርጅት ማለት ናቸው እንደምታውቁ፣ አራት አምስት ናቸው። ከዚህ ውስጥ አሁን የመጣ የዚህ ብረት አቃል የሆነ ኦዴፍ የተባለው ነው። ስለዚህ ኦዴፍ መጣ ማለት የኦሮሞ ፓርቲ በሙሉ መጣ ማለት አለ። ከዛ አኳያ ነው
ባጭሩ በአማራውም በተመለከተ ያለው ችግር ምንድነው? የፖለቲካ ንቅናቄ ነኝ የሚል አላገኘንም። ያለው ሞረሽ የሲቪክ የድርጅት ነው የምትለኝ እንደገባኝ ከሆነ
እንደዛ ነው። ኮራሳቸው ነው የሚሉት እንደ ፖለቲካ ራሳቸው ያሉትን ነው ማለት ነው። እኔ እነሱ አባል አይደለሁም። እነሱ ግን ስታወር የሞረሽ የሲቪክ ኦርጋናይዜሽን ነኝ ነው የሚሉት። ሌሎች አማራ ድርጅቶች ሀገር ውስጥ ያለ የሚንቀሳቀሱ እንግዲህ ምናልባት ብዙ ጊዜ ሰዎች መያድን ነው የአማራ ድርጅት አድርጎ የሚያዩት። መያድ መላው ኢትዮጵያ ዴሞክራሲ ንቅናቄ የሚል ስም ያለው ነው የሚመስለኝ። እና ይሄ ዝም ብሎ ድምፁን ስሰማ ሚዲያ ላይ ብዙ የሚጮው በድርጅት መልክ ስትፈልገው ግን ለማግኘት የምትቸገረው ድርጅት ይመስለኛል። አሁን በአማራ ስም የሚጠሯቸው ለመጠራት የሚፈልጉ ድርጅቶች
መልእክት ካለ
ወል እንግዲህ ምን ማስተላልፈው ነገር በተለይ እነዚህ የኛ ኮንስቲቲዩንሲ ናቸው የምላቸው የአንድነት ኃይሎች ሪሊ በትራንሽ ሐሳቦች እየተደናገጡ ሌላ አዲስ ጣዖት ለመፍጠር ባይሞክሩ ጥሩ ነው ብዬ አስባለሁ። ይሄ አሁን እንደ ለንደን ላይ የተነሳው አይነት ሐሳብ ገና ይቀጥላል፣ ብዙ ይነሳል። እኔ አሁን አንድ ኢንተርቪው ሰሞኑን ሰጥቻለሁ ሰዓት ላይ በዛ ኢንተርቪው ምክንያት አሁን አንዳንዶቹ የጮሁ እንደሆነ አለሁ በሶሻል ሚዲያ አካባቢ አንዳንዱም ቃላት ከዛ ውስጥ እየቆረጡ እና ሪሊ ቢቻል እንዲህ አይነት ፖሊሚክስ ምንም አይነት ያገራችን ውስጥ የምንፈልገው ለውጥ ለማምጣት አይደለም። በተለያዩ ታይሎች ሐላፊነት የተሞላበት እንቅስቃሴ ቢያደርጉ ጥሩ ነው። ሌላውን ይሄን አይወክል ይሄ ይወክለኛ ነው ይሄ አይወክለኝ ያንዳንዱ ፖለቲካ ድርጅት ማንንም ወክያለሁ ብሎ አይደለም እዚህ ያለ ነው። እኛም በሚመለከት እኛ ህዝብንም አልወከልንም ብዙን እናገረ ነበር ነው ራሳችን ነጻነት የምንፈልግ ሰዎች ከብሔርና ከሃይማኖት ልዩነት በላይ ራሳችንን ምንናይ የሰው ምንነት የገበን የሰው ባህሉ መጀመርመንቱ የሰው ባህሉ ነው ሰው መሆን ነው ብለን የተሰባሰብን ኃይሎች የምናደርገው እንቅስቃሴ ነው እንጂ እኛ የኛኛውን ብሔርተ ወኛኛውን ብሔርተ ለመወከል አይደለም። ኢትዮጵያ ህዝብ የሚወክለው መንግስት ለማምጣት የሚወክለው ፓርቲ ለመፍጠር የኢትዮጵያ ህዝብ ይሉንታ የሚሰማበት ሁኔታ ለመፍጠር ወደዛ ገና ብዙ ይቀረናል። እዛ ጋር ለመሄድ ወያኔን ለመጣል የሚደረገው ትግል ላይ ሁላችንም መረባረብ ይኖርብናል። እዚህ ቁጭ ብለን ወንጭፍ እየተወራወርን እየተሰዳደን ወያኔን መጣል አይቻልምና በተለይ ወያኔን ለመጣል የሚደረገው ንቅስቃሴ ወደ ሆሪዞንታል ወስዶ ጎን ለጎን መጎሻሸብና መስተዳደቡን ማቆም አስፈላጊ ነው ብዬ አስባለሁ። ስዊድን ደግሞ እንደዛ አይነት ፖሊሚክስ አንዳንድ የተመቻቸ ቦታ ስለሆነ የስዊድን ሰዎች ከዚህ ወደዚህ አይነት ቢመጡና ትግሉን የሚረዱበት መንገድ ቢኖር በጣም ጥሩ ነው ላለው ከአክብሮት ጋር ሲቆድ ማህመድ ይጓዳህ ሶሪ
እንግናለን። አቶ አበበ ለሰጠህን ማብራሪያ እንግዲህ ወደፊት ደግሞ ሰፋ ያለ ውይይት እንደዚሁ እንደምናደርግ ባለሙሉ ተስፋ ነን። ጠናስትልኝ ጌታ እጅግ በጣም እናመሰግናለን።
ታንኩ አህመድ በጣም አመሰግናለሁ። አንተና ቲምህን በሙሉ ከልብ አመሰግናለሁ። መልካም ሰንበት ይሁንላችሁ።
ጠናስትልኝ
ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነቱ። አይ አያት ቅድማያቴ የተወለዱብሽ እምዬ እናት ሀገር ለእኔም ሀገሬ ነሽ ኖሪ በነጻነት ኮርተሽ። አይ ክፋት ለማየት በፍጹም አልወድም ልሙት ልሰዋልሽ ህይወት ካንቺ አይበልጥም ገባኝ ህይወት ካንቺ አይበልጥም። ለውዲቷ ለናቴ ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔስ ለአገሬ። ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነቱ። በሕይወት ላይ ያሉ ሊቆጪ መስክሩ ያንቺ ብዙ ነው ምስጢሩ አይ ጥቂያለ ፍትንም በጀግንነታቸው
አድማጮቻችን የዛሬ ፕሮግራማችን በተከታተላችሁት መልኩ ተጠናቋል። እስከ ሳምንት መልካም ሳምንት።
ለውዲቷ ለናቲ ኢትዮጵያ አጥብቄ ታጥቄ የምሰዋላት ለስላቴ ላቶቿ እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነቱ ጋሻይ ፍጹም ጥላ ከለላይ